ሰላም ሰላም ወገኖቼ፣ እንደምን ዋላችሁ? በሰላም ያዋለን ጌታ ይመስገን። እንኳን ወደ ሻሎም ዓለም አቀፍ ቴሌኮንፈረንስ የምሽት ፕሮግራም በሰላም መጣችሁ። ዛሬ ዕለቱ ሮብ እንደ ሮብ አቆጣጠር ማርች 25 2026 የቅጂ ቁጥሩ 7093 ነው። የምሽቱ አገልጋዮች ቃል ወንድማችን ዶክተር አማኑኤል ቆርጋ፣ ሰንበት ትምህርት ወንድማችን አቶ ሙሉጌታ ዶልቾ፣ መዝሙር እህት ህይወት ቦጋለና እህት ሂሩት አግደው፣ ጸሎት እህት ወይዘሮ ልሳኔ ይሆናሉ። ፕሮግራሙን የሚመራው አማረሽ ጎጎ ነኝ። የሳምንቱ የሰንበት ትምህርት ጥቅስ የሚገኘው አንደኛ ተሰሎንቄ 5:18 በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ብላል። መንፈስ ቅዱስ እንዲመራን እንጸልያለን። የዘላለም አምላክ እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ፣ ጥበቃ ቸርነትን መልካምነትን በዝቶልን በሰላም በጤና እለቱን አዋልከን፣ እንዲሁም ደግሞ ሳምንቱን በሰላም በጤና እያሻገርከን ለሳምንቱ አጋማሽ ቀን አደረስከን። አባቶ የጥበቃ ቸርነት ሁሌ ስለማይለየን ክብር ምስጋና ለአንተ ይሁን። በዚህ ጊዜ ጌታዬና አምላኬ ሆይ በእውነት በየቀኑ በቀን 3 ጊዜ አንተን ጌታ ሆይ ለመገናኘት አባቶ በዚህ መስመር ጌታ ሆይ የተዘጋጀው ታላቅ አገልግሎት ነው እና እኛም ደግሞ በዚህ ሰዓት እንደገና በፊትህ ቀርበን ለመባረክ ከቀን ውሏችን ጌታ ሆይ ወጥተን ወደ ምሽቱ ጌታ ሆይ ስንገባ እጅግ የተባረከውን ጊዜ መርጠን በእግሮች ስር ተቀምጠናል። ጌታ ሆይ በዚህ ሰዓት አንተን ለማገልገል ፈቃደኛ ልብ ሰጥታቸው በቃል በሰንበት ትምህርት በመዝሙር በጸሎት ቁጭ ብሎ ለመባረክም ጭምር አባት ሆይ ሁሉን ነገር ትቶ በዚህ ሰዓት በእግሮች ስር የተቀመጡትን ሁሉ በየአንጻራቸው ተገናኝተህ እንድትባርካቸው ማጸናለሁኝ። መስመሩን ስንከፍት ቀድማ አንተ እንድትገባ ቀድማ አንተ ስፍራውን እንድትይዝ የሚረብሸን አንዳች ነገር በኢየሱስ ክርስቶስ ስም ጸጥ እንድል በሰላም ጀምረን በሰላም እንድንጨርስ ደግሞም እንደ ልማት ገብተን መውጣት ብቻ ሳይሆን በሙሉ ልባችን፣ በሙሉ ነፍሳችን፣ በሙሉ ሀሳባችን ተባርከን ጌታ ሆይ አንድ ጌታ ሆይ እርምጃ ጌታ ሆይ ከፍ የሚያደርገውን በውስጣችን ጌታ ሆይ የሚቀረውን የአንተን ቃል እንድታስቀምጥልን አባት ሆይ ቀኑን ሙሉ የዋልንበት ጉዳይ አሁን ደግሞ በእኛ ውስጥ ጌታ ሆይ ስጋችን ቁጭ ብሎ ሀሳባችንን እየሰረቀ እንዳይረብሸን ሁለንተናችንን ጌታ ሆይ አንተ ተቆጣጠር። አቤቱ ጌታዬና አምላኬ ሆይ በዚህ መስመር በልዩ ልዩ ሁኔታ ውስጥ ችግር ውስጥ በመሆን እግዚአብሔር ጋር መልስ አለ ብሎ የጸሎት አደራ የሰጡትን በእምነት ጌታ ሆይ ሁሉ አንተ ጌታ በችግሮቻቸው አንጻር ጌታ አንተ ተገናኝተ መፍትሄ እንድትሆነን ለምስጋና እንድታቆማቸው እንድታቆመን እማጸናሃለሁኝ። ኦ ጌታዬና አምላኬ ሆይ ስለ ሁሉ በሁሉ ክብር ምስጋና ለአንተ ይሁን። ፕሮግራማችንን ባርክልን በኢየሱስ ክርስቶስ ስም አሜን። ወገኖቼ በድጋሚ እንደምን ዋላችሁ? የሰንበት ትምህርት ሰዓት እስከሚደርስ በመዝሙር አገልግሎት እንቆያለን። የመዝሙር ምርጫ ያለው ካለ አኑት አድርጎ መዘመር ይችላል።
ይዘምራለሁ።
እሺ ማርሼት፣ እግዚአብሔር ይባርክሽ።
አሜን። ሁላችንም ይባርክ። ለጌታ ክብር ዘምራለሁ። መዝሙር 51 ኢየሱስ ሆይ አትለፍብኝ የሚለውን በድሮ ኢየሱስ ሆይ አትለፍብኝ፣ ጸሎቴን ስማኝ፣ ሌሎች ጸጋህን ሲያገኙ አትለፍብኝ ኢየሱስ ክርስቶስ ጸሎቴን ስማኝ ሌሎች ጸጋህን ሲያገኙ አትለፍብኝ ወደ ዘላለም ዙፋን እመጣለሁኝ ይቅርታህን ለመቀበል በዳኛ ቤቱ ኢየሱስ ክርስቶስ ጸሎቴን ስማኝ፣ ሌሎች ጸጋህን ሲያገኙ አትለፍብኝ። ስለ ደግነት ብቻ ጸጋህን ሰጠኝ፣ የቆሰለ ልቤን ፈውስ፣ በጸጋ ልዳን። ኢየሱስ ክርስቶስ ጸሎቴን ስማኝ፣ ሌሎች ጸጋህን ሲያገኙ አትለፍብኝ። አንተ ለየ ደስታ ምንጭ ቦታ አንተ ነህ፣ በሰማይና በምድር ሌላ የለኝም። ኢየሱስ ክርስቶስ ጸሎቴን ስማኝ፣ ሌሎች ጸጋህን ሲያገኙ አትለፍብኝ። ኢየሱስ ክርስቶስ ጸሎቴን ስማኝ፣ ሌሎች ጸጋህን ሲያገኙ አትለፍብኝ።
አሜን
አሜን አሜን። ይትመርሽት እግዚአብሔር አብዝቶ ይባርክሽ። ሌላ
እጀምራለሁ።
እሺ ጋሽ በቂ፣ እግዚአብሔር ይባርኮት። እንኳን ደህና መጡ።
እንኳን ደህና ቆያችን። 178 በአዲስ መጽሐፋችን እና አንተ የበረከት ምንጭ ጸጋህን ልንዘምር፣ የምህረት ምንጭ አያቆመም ክብርህን ናመስገን። አስተምረኝ እንዳከብር ቸርነት እንድናይ፣ የዘላለም ተስፋ ክብር በቅልቤ ሲሞላይ። ኤቤኔዘር አቆማለሁ አምላክ እስከ ዚረዳይ በአንተ ታና ፈስሃ ሰማየን ደርሳለሁ። በእንገድ ነቴ ረዳኝ ከእርሱ የራቁን ሳለሁ። አምላከ ጥፋት ሊያድነኝ ከበደሌም ሊያጥበኝ፣ እኔ ባለ ብዙ ዕዳ በጸጋህ ኖራለሁ። ደግነት እንደ ሀብል ወደ አንተ ይሳበል። ኃጢአቴ ያርቀኛል ከአምላኬ ሊለየኝ። ልቤን ግዛው አትመው ለሰማያዊ ቤቴ። አሜን
አሜን አሜን። ጋሽ በቂ እግዚአብሔር ይባርኮት። ሌላ
እኔ ዘምራለሁ።
እህት ለምለም ቀጥሎ ማን እንደሆነ ተጸለየው።
መዝሙር 49 እንግዳ አለ በደጅ ለሚለውን ለጌታ ክብር ዘምራለሁ። እንግዳ አለ በደጅ አስገባው፣ ከዚያ ብዙ ቆይቷል አስገባው አስገባው ሳይሄድብህ አስገባው ቅዱስ ጌታን ኢየሱስን የአብን ልጅ አስገባው።
ልብህን አሁን ክፈት አስገባው ብትዘገይ ሄዳል አስገባው አስገባው ወዳጅህን ነፍስህን ይጠብቃል እሱ ይጠብቅሃል አስገባ አሁን ምክሩን ተቀበል አስገባው አሁን እርሱን ምረጠው አስገባው እሱ በደጅ ቁሟል ደስታን ያመጣልሃል ስሙንም ታከብራለህ ተቀበል እንግዳውን አስገባው ድግስ ያደርግልሃል አስገባው ይቅርታም ይሰጥሃል በዓለሙ ፍጻሜ በሰማይ ያገባሃል አስገባ
አሜን አሜን እግዚአብሔር ይባርክ ማን ነበር ድምጽ አለየው ዘምራን እሺ ባንቺ እግዚአብሔር ይባርክሽ
እሺ ታንኪ መዘምሮ መስን አገኘው ከሚለውና መልሱን አገኘ የሚለውን መዝሙር ነው የሚዘምር። እሺ ደካ ግራ የገባኝ መንገድ ጠፍቶብኝ መመለስ ያቃተኝ ግን የሱስ አገኘኝ ከጨለማ ወጣ ይቅርታም ተሰጠኝ ነፃም ሆንኩኝ መልሱን አገኘው መጸለይ ተማርኩ ሃይማኖት መርቶ አደረሰኝ ፀሐይ በየለቱ መልሱን አገኘው መጸለይ ተማርኩ ሐዘንና ጭንቀት ተስፋም የቆረጥ ቀን የረዘመብኝ ሎጣ ያጣተኝ ግን ተስፋ ተሰጠኝ በጌታ ኢየሱስ ደስታ ማገኘው ምክንያቱም ይህ ነው መልሱን አገኘው መጸለይ ተማርኩ ሃይማኖት መርቶ አደረሰኝ ፀሐይ በራልኝ በየለቱ መልሱን አገኘው መጸለይ ተማርኩ መጽሐፍ ቅዱስ ሳንብብ ካንተ አትለየው በረከትህን ቁጠር በጸሎትም በርታ በእምነትህም ጽና በኢየሱስ እርፍ በል ይመለከትሃል አብሮም ይኖራል መልሱን አገኘው መጸለይ ተማር ሃይማኖት መርቶ አደረሰኝ ፀሐይ በራልኝ በየዕለቱ መልሱን አገኘው መጸለይ ተማር መልሱን አገኘው መጸለይ ተማር ሃይማኖት መርቶ አደረሰኝ ፀሐይ በራልኝ በየዕለቱ መልሱን አገኘው መጸለይ ተማር መልሱን አገኘው መጸለይ ተማር። አሜን
አሜን አሜን። ጌታ እግዚአብሔር አብ ይባርክሽ። ባንቺ በእውነት ትክክለኛ መልስ የሚገኝበት ብቸኛ ምንጭ ጌታ ኢየሱስ ክርስቶስ ክብር ምስጋና ለሱ ይሁን። እህቶቼ በመዝሙር ያገለገላችሁን ጋሽ በቂ እግዚአብሔር አብዝቶ ይባርካችሁ። አሁን ወደ ሰንበት ትምህርት እንሄዳለን። ወንድማችን አቶ ሙሉ ጌታ መስመር ላይ ይገኛሉ። እንኳን ደህና መጣ። መስመሩን ላንተ ለቃለው። እግዚአብሔር ይባርክሽ።
አሜን። እግዚአብሔር ይባርክሽ አንቺንም እህቴ። የዘመራችሁትንም ሁሉ እግዚአብሔር አብዝቶ ይባርካችሁ። እንደምን አመሻችሁ? እንደምን ከረማችሁ? እንግዲህ በጣም የሚያስደንቅና እያንዳንዳችንን የሚፈትሽ ሰንበት ትምህርት ነው እያጠናን ያለነው። ለእግዚአብሔር መኖር የዛሬው አርዕስታችን በቆሎሳይስ ምዕራፍ 4 14 እና 15 ላይ የተመሰረተ ሲሆን እንግዲህ ዋናው ስናጠና የቆየ ነው ሰማይና ምድርን ማስታረቅ። እንግዲህ ሰማይና ምድርን ማስታረቅ የሚችል አንድ ብቻ ነው፣ ያውም ጌታ ኢየሱስ ክርስቶስ ነው። አስታርቋል። እንግዲህ አስታረቀው እርቅ ፍጻሜ የሚያገኘው በጌታ በኢየሱስ ክርስቶስ ዳግም ምጽአት ጊዜ እንደሆነ እናውቃለን። እስከዛ ድረስ ግን እያንዳንዳችን የራሳችንን ጽድቅ መስራት ግዴታ አለብን። ያ ማለት ጽድቃችን የራሳችንን ጽድቅ እንፍጠር ማለት ሳይሆን ጽድቅ የሆነ ነገርን ማድረግ መኖር፣ ከአንደበታችን የሚወጣው በአእምሯችን የምናስባቸው ነገሮች ሁሉ ጌታ ኢየሱስን የሚያስከብሩ እንዲሆኑ፣ እንዲሁም ደግሞ ወንጌልን ላልሰሙቱ ለሰሙትም ይሁን ላልሰሙቱ እውነትን ማሳወቅ የምንችልበትን ማንኛውንም አይነት መንገድ ተጠቅመን ወንጌል እንዲስፋፋ ማድረግ እና የሰማይና ምድር መታረቅ እውን የሚሆነው ዛሬ ምንም እንኳን በእምነት እውን ቢሆንም በተግባር ደግሞ የሚታየው ጌታ ኢየሱስ ክርስቶስ ከዚህ በኋላ ጻድቁም ይጽደቅ ኃጢአተኛውም ኃጢአተኛ ይሁን ብሎ መጽሐፉን ሁሉ ዘግቶ መላእክት ጌታ ኢየሱስ ራሱ ጥሩምባ ይዘው መለከት ይዘው የሞቱትን አስነስተው በሕይወት ያለነውን ደግሞ ተቀይረን በሁለተኛ ተሰሎንቄ ምዕራፍ 4 እንደሚናገረው ወደ ጌታ ኢየሱስ ወደ አባቱ ለአንድ ሺህ ዓመት ለመንገስ የምንሄድበት ጊዜ ሲደርስ እውን ይሆናል እና ዛሬ እያጠናን ያለነው ይህንን 13ቱን ሳምንት ስናጠና የነበረው ፊልጵስዩስና ቆሎሳይስን እና ሌሎችንም ተመሳሳይ መልእክት ያላቸውን መጽሐፍቶች እየተከታተልን ነው የቆየ ነው እና በተለይ የዛሬው ደግሞ የሮቡዕ ቅርታ አርስቱን ያለውን አርስት እንዳልናገር ብዬ ነው። ለእግዚአብሔር መኖር ይላል። እንዴት ነው ለእግዚአብሔር የምንኖረው የሚለውን ጥያቄ እያንዳንዳችን ልንጠይቅ አስፈላጊ የሆነ ሁኔታ በዚህ ታሪክ ውስጥ እናነባለን። ወንድማችን ዴማስን በተመለከተ ስንቶቻችን ነን በቤተ ክርስቲያን ውስጥ ሆነን ዴማሶች፣ ወይ ደግሞ በኑሯችን አስገድደውንም ይሁን የምንወዳቸው ነገሮች በቤተ ክርስቲያን ውስጥ ሳይገኙ ሲቆሩ ቤተ ክርስቲያንን ጥለን ወደ ዓለም የምንሄድ ስንቶች ነን? ቤተ ክርስቲያን መምጣታችን ክርስቲያኖች አያደርገንም። እሱን ታውቃላችሁ ሁላችሁ። ክርስቲያን የሚያደርገን በሰማነው በተማርነውና ባወቅነው ስንኖር እንጂ ቤተ ክርስቲያን በመመላለሳችን አይደለም። ቤተ ክርስቲያን መመላለስ በጣም በጣም ጥሩ ነገር ነው። ከቤተ ክርስቲያን ልንቀር አይገባም። ከወንድሞች ጋራ በአንድነት ልናመልክ ያስፈልጋል። ግን ያ ነው ወይ እውነተኛ ክርስቲያን የሚያደርገን? የዴማስንና የሌሎችን ወንድሞች ታሪክ ጳውሎስ በመልእክቱ ሲናገር እናያለን። ሲያመሰግናቸው ለወንጌሉ ለሚያደርገው ጥረት ትልቅ ድጋፍ የሆኑት እሱ መሄድ የማይችልበት እስረኛ በመሆኑ እሱ መሄድ የማይችልበትን ያስተማራቸው ወንጌልን የተቀበሉት ወጣቶችን እየላከ በተለያየ ቦታ በቤት ውስጥ ያሉትን ቤተክርስቲያናት እንዲያጠናክሩ ሲልካቸው ነው ስናጠና የቆየ ነው። እና አጭር ጸሎት እናድርግና ወደዛ እንሄዳለን። ጌታ ሆይ ስም ይባረክ። አንዳንድ ጊዜ ህይወታችን የዴማስ ሆኖ ይገኛል። ምንም እንኳን ሰውን ለማስደሰት ቤተሰብን ለማስደሰት ብለን በቤተክርስቲያን ብንመላለስም ቤተክርስቲያን መጽሐፍ ቅዱስንም ብናጠና ልባችን ከዓለም ጋር ተገናኝቶ ጦርነት ላይ ያለን ብዙዎች ነን። ጌታ ሆይ እባክህን የዴማስን መንፈስ ከእያንዳንዳችን ታስወግድ ዘንድ ፈቃድ ይሁን። ድል ማድረግ እንድንችል እግዚአብሔር አምላክ የድል ሰዎች እንድንሆን እንድታደርገን እስከ መጨረሻ ድረስ ታማኞች እንድንሆን አምላካችን ነው። የተዘጋጃችሁ ሁኑ ተብሎ ተጽፏልና የተዘጋጀን እንድንሆን፣ እንደ ላዶቅያ ሰዎች ለብ ያልን እንዳንሆን፣ አስመሳዮች እንዳንሆን፣ እውነተኛውን ኩል ካንተ መግዛት እንድንችል ልባችን ካንተ ጋር የተጣበቀ እንዲሆን አምላካችን ጌታችን ሆይ ያንተ ፈቃድ ይሁን። አንተ አስተምረን በመካከላችን ተገኝ፣ በጌታ በኢየሱስ አሜን። ወገኖቼ እንደገና እንደምናመሻችሁ። ለእግዚአብሔር መኖር ይላል ምን ማለት ነው? እንግዲህ ለእግዚአብሔር መኖር ማለት እንደው በሁለት ቃል በአንድ አረፍተ ነገር በሁለት አረፍተ ነገር ምን ማለት ነው ብላችሁ ታስባላችሁ? ለእግዚአብሔር መኖር ሲባል ሀሳብ ያላችሁ? ፈተና አይደለም፣ ያው ያስተዋልነውን እንድንሳተፍ ብቻ ነው። ምን ማለት ነው ለእግዚአብሔር መኖር ማለት?
በሱ ምሪት መመራት።
እሺ፣ በሱ መመራት። ሌላስ?
እሱን ማገልገል።
ማገልገል። ሌላስ?
ኃጢአትን መጥላት፣ በጌታ መታመን።
መታመን በጣም ጥሩ። ሁላችሁም ትክክል ናችሁ። ብዙ ብዙ ነገሮችን መናገር እንችላለን። ለእግዚአብሔር መኖር ማለት ምን ማለት ነው ሲባል ልክ አሁን ጳውሎስ እንደሆነው ሁኔታ ስንቶቻችን እስር ቤት ገብተን ኤክስፒሪየንስ ያደረግን ሰዎች እንዳለን አላውቅም። በእምነት ምክንያት አልታሰርኩም። በደካማነቴ ሊሆን ይችላል። በወቅቱ በተለይ በደርግ ጊዜ ቅዳሜ ከቤተ ክርስቲያን ቀርቼ አላውቅም። እንደውም እኔ ሶሻል ስቴዲ ስለነበረ የማስተምር የነበረው ትምህርት ቤት አንተ ሶሻል ስቴዲ ነው እና የምታስተምረው የፖለቲካ ሳይንስ ቀበሌ ወጣቶችን አስተምር ብለውኝ ቀበሌ ወጣቶችን ቅዳሜ ቅዳሜ እንድታስተምር ተባልኩ። ያ ቅዳሜ ቅዳሜ እኔ ቤተ ክርስቲያን ነው የምሄደው አላስተምርም አልኳቸው። እና እሁድ እሁድ ያው መጽሐፉን አንበው ኮሚኒስት ማኒፌስቶ የተለያዩትን ነገሮች አስነብብና ለአንድ ሰዓት ያህል እንለያይ ነበር። እና በወቅቱ ታማኝ ክርስቲያን ነበርኩ አልነበርኩም? እውነቱን ለመናገር ግን ቅዳሜ ቅዳሜ ከቤተ ክርስቲያን አርብ ማታና ቅዳሜ ከቤተ ክርስቲያን ቀርቻለሁ። ከቤተ ክርስቲያን አለመቅረት ክርስቲያን ያደርጋል ወይ? ምን ታስባላችሁ?
አስተዋጽኦ አለው ክርስቲያን ለማ?
ለክርስትና አስተዋጽኦ አለው። እሺ፣ በጣም ጥሩ። አዎ፣ ልክ ነው። አስተዋጽኦ አለው። እንደውም ከወንድሞች ጋራ መገናኘትን አታቋርጡ ይላል አይደል? መሰብሰባችሁን ምን አታርጉ፣ አታቋርጡ። ከወንድሞች እና ከእህቶች ጋር መሰባሰብ ሁልጊዜ ታማኝ ክርስቲያን ያደርገናል ወይ? አሁን ትልቁ ጥያቄ እሱ ነው። አስመስሎ መኖር እና ሕይወትን ሙሉ ለሙሉ ሰጥቶ መኖር በጣም ልዩነት አለ። በጣም ልዩነት አለ። እያንዳንዳችን ልባችንን ልንፈትሽ አስፈላጊ። ጎረቤቶ ይኸውላችሁ፣ ዘመዶች፣ ጎረቤቶቼን ለማስደሰት እኔ ሞክሬ አላቅም። በትምህርት ቤት በምሰራበት ጊዜ፣ ለቤተ ክርስቲያን በምሰራበት ጊዜ ለቤተ ክርስቲያን አለቆቼ እነሱን ለማስደሰት ሞክሬ አላቅም። ለማስደሰት ባለመሞክሬ የደረሰብኝ መከራ ምን ያህል እንደሆነ እዚህ መድረክ ላይ ልነግራችሁ አልፈልግም። ያ ባህሪ ዛሬም በምሰራበትም ስፍራ እንደዛው ነው። ሰዎችን ለማስደሰት አልሞክርም። እውነት የሆነው ነገር እውነት ነው፣ የሆነ ነገር እውነት አይደለም። እና እኔ ግን ፍጹም ነኝ። ያ የኔ ደረቅ የሆነ ባህሪ ሊሆን ይችላል፣ ግን ያ ግን ፍጹም አያደርገኝም። ፍጹም የሚያደርገኝ በቃሉ በተነገረው መሰረት ስኖር ብቻ የተዘጋጀሁ እኔ እንደዚህ አይነት ታማኝ በቃ ክርስቲያን ነኝ የምልበት የምፎክርበት አይደለም። በእውነቱ እግዚአብሔር ይመስገን እኔ ልም ካሉ ድርዮች አንዱ ነበርኩኝ እውነቱን ለመናገር። እኔ እግዚአብሔርን የማመሰግነው አንዱ ስላልተፋኝ በቃኸኝ ከዚህ በኋላ እንደ ዴማሱን ስላላለኝ እኔ እግዚአብሔርን እጅግ አድርጌ አመሰግናለሁ። ከቤተ ክርስቲያን አለመቅረት ኳየር ውስጥ መዘመር ከጋሽ በቄ ጋር ኳየር ፍሎሃ ቤተ ክርስቲያን ውስጥ ለጥቂት ጊዜ ዘምሬያለሁ። እዛ አባል ሆኖ መዘመር ትርጉም የለውም። ልባችን ካልተለወጠ በስተቀር እንደ ዴማስ ልኖር፣ ዴማስ አገልጋይ ነበር በዛሬው ታሪክ ላይ እንደምናየው። ዴማስ ይህን ዓለም ወዶ ትቶኝ ሄደዋልና ይላል መጨረሻ ላይ። በቃ መቋቋም አልቻለም። አንዳንድ ጊዜ እኮ ፍጹም የሆነ ንጹህ የሆነ መንፈስ ሰዎችን ምን ያደርጋል? ገፍቶ ያስወጣቸው። ለምን? ለሌሎች እንቅፋት እንዳይሆን። እኔ እግዚአብሔርን የማመሰግነው ለሌሎች እንቅፋት እንዳልሆን ሊያስወግደኝ ሲገባ እስከ አሁን ድረስ ስለታገሰኝ እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። እስኪ ቆሮሳይስ ምዕራፍ 4 14 እና 15ን እናንብብ። ያወጣ ሰው ካለ በደንብ ብታነቡ ደስ ይለኛል። በጣም አድርጌ አመሰግናለሁኝ። ቆላሳይስ ምዕራፍ 4 እኔ አውጥቻለሁ። እሺ 14 እና 15ን አነባለሁ። እንደዚህ ይላል፣ የተወደደው ባለመድኃኒቱ ሉቃስ ዴማስም ሰላምታ ያቀርቡላችኋል። በሎዶቅያም ላሉት ወንድሞችና ለንምፉን በቤቱም ላለች ቤተክርስቲያን ሰላምታ አቅርቡልን ይላል። አሁን እዚህ ጋር የዴማስም እንደ አንድ ወንድም፣ እንደ አንድ ክርስቲያን ወንድም፣ እንደ አንድ ክርስቲያን ወታደር ተደርጎ ስሙ ተጠቅሷል። ሰላምታ ዴማስም ሰላምታ ልኮ መጨረሻ ላይ ደግሞ ዴማስም ይህንን ዓለም ወዶ ትቶኝ ሄደዋልና የምልና ነባል። ሁለተኛ ጢሞቴዎስ ምዕራፍ 4:10-11 ደግሞ ብናነብ ያወጣችሁ ካላችሁ ብታወጡና ብታነቡ ደስ ይለኛል። ሁለተኛ ጢሞቴዎስ ምዕራፍ
4:10-11 እሺ። ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል። ቂርቆስም ወደ ገላትያ ትቶም ወደ ድልማጥያ ሄደዋል። ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘኸው ከአንተ ጋር አምጣው።
አሁን እንግዲህ ለቲቶ ነው ይሄንን፣ ለጢሞቴዎስ ነው ይሄንን ደብዳቤ ጻፈለት። በጣም አያሳዝንም? ጳውሎስ እስረኛ፣ ወንጌሉን ለማስተላለፍ የሚጠቀመው በወንድሞች እሱ ባስተማራቸው እሱ በመለመላቸው ወንድሞች ሆኖ ሳለ የወንጌሉ አገልጋይ የነበረው ዴማስ ምን አረገኝ ይላል። እንደገና ባነበው እቴ ጥሩ አድርጋ ነው ያነበበችው፣ ግን እንቱ ትርጉሙ በደንብ እንዲገባኝ ከዘጠኝ ጀምሬ ላነበው። በቶሎ ወደ እኔ እንድትመጣ ትጋ ይላል ጢሞቴዎስን። ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄደዋል። ቂርቆስም ወደ ገላትያ፣ ቲቶም ወደ ድልማጥያ ሄደዋል። ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘው ካንተ ጋር አምጣው። ስለ ማርቆስ የምታስታውሱት አለ? በግብረ ሐዋርያት ውስጥ በባርናባስ እና በጳውሎስ መካከል ጠብ ነበር። አንድ ጊዜ ማርቆስ ትቷቸው ሄዶ ነበር። እነሱ በጣም በሚፈልጉበት ሰዓት ትቷቸው ሄደው ስለነበረ ጳውሎስ በጣም ዲሳፖይንትድ ሆኖበት ነበር። በኋላ ማርቆስ ከባርናባስ ጋር ሲሄድ ጳውሎስ ደግሞ ሌላውን ሰው ይዞ እንደሄደ በግብረ ሐዋርያት እናነባል። አሁን ግን ማርቆስ ታማኝ አገልጋይ ሆኖ እናገኛለን። አንዳንዶች እንደ ዴማስ ያሉቱ በቤተ ክርስቲያን አሉ ሲባሉ ይህን ዓለም ወዶ ጥሎ ይሄዳሉ። ይህን ዓለም ወዶ ወይም ደግሞ ፈርቶ ወይም ደካማ ሆኖ ወደ ቤቱ የተመለሰው ደግሞ መጨረሻ ላይ ሁኔታዎችን ሲመለከት እቤት መቀመጡ ሕይወቱን ምን ያህል ዝቅ እንዳደረገ ሲያይ ተመልሶ ወደ ወንጌል ገባ። ከዛ ማርቆስ ለእኔ ይጠቅመኛል፣ ማርቆስን ይዘኸውና ብሎ ሲል እናገኛል። ዴማስ ግን ትቶኝ ሄደዋል። አሁን እኮ ዴማስ እኮ ጳውሎስን ብቻ አይደለም ትቶ ሄደው፣ ጌታ ኢየሱስንም ትቶ ነው ሄደው። ሕይወቱን የሰጠውን ዘላለማዊ ሕይወት የሰጠውን ለእርሱ የተሰቀለለትን ያንን ደግሞ በትምህርት ኤክስፒሪየንስ ያደረገው ጳውሎስ ስለ ክርስቶስ ሲታሰር ሲደበደብ ያየ ሰው ይህንን ዓለም ወዶ ጥሎ ሄደዋል። በጣም ይገርማል የሰው ልጅ ባህሪ። ዮሐንስ ዓለምን ወይም በዓለም ያሉትን አትውደዱ፣ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል። ስለዚህ ዴማስ ዓለምን ወደደ። እኛም በዓለም ያሉ ብዙ ነገሮችን እንወዳለን። መኪና እንወዳለን፣ ቤት እንወዳለን፣ ልብስ እንወዳለን። እኔ እንደውም እውነቱን ንገራችን ሳድግ ልብስ አልነበረኝ። 7 ቀን አንድ ሱሪ ነበር የምለብሰው። በዛ ምክንያት ብዙ ልብስ ነው የምገዛው። አንዳንድ ጊዜ በቃ አንድ ነገር ቦታ ሲባል ገዛለሁ እና ደግሞ አልጥልም። ያው አገር ቤት ሲሄድ ብቻ ተሸክሜ ሄድ እና ያን በትር አዲስ ነገር ይዤ አልሄድም። አገር ቤት ሲሄድ እዚህ የሰበሰብኩትን እኔ ከተጠቀምኩ በኋላ አገር ቤት ይዤ ወስጄ በትነዋል። ዓለምን ወዶ የጳውሎስ ሕይወት ጳውሎስም ዓለምን ይወድ ነበር። ዓለምን ይወድ ነበር ብዬ ስል ስልጣንን ይወድ ነበር። እሱ ያመነው ነገር ብቻ ትክክል ነው ብሎ የሚያምን ሰው እንደነበረ ታስታውሳላችሁ። በገማልኤል እግር ስር ሆኖ የተማረ ሰው ገማልኤል በመጽሐፍ ቅዱስ ትምህርት፣ በተለይ በአይሁድ ትምህርት እጅግ የላቀ ሳይንቲስት ነበር። ጳውሎስ በሱ እግር ስር ሆኖ የእሱ ደቀ መዝሙር ነበር። ስለዚህ የክርስቶስን ወንጌል የሚያስተምሩትን እያሳደደ ይገል ያስር የነበረ ቤተ ክርስቲያናትን ያቃጥል። ያ እንግዲህ በዛ ዘመን ቤተ ክርስቲያን የግለሰቦች ቤት ውስጥ ነው። ስለዚህ እነኛን ቤቶች አቃጥሎ ባለቤቶቹን አስሮ ለመሄድ ከቦታ ቦታ ይሄድ ነበር። መጨረሻ ላይ ግን ጌታ ኢየሱስ በተገናኘው ጊዜ የነበረበትን ዓለም ጠላ። ዴማስ ደግሞ የነበረበትን ንጹህና ፍጹም የሆነ የፍቅርን ዓለም ያ ማለት የጌታ ኢየሱስን መንግስት ጥሎ ሲሄድ፣ ጳውሎስ ደግሞ የዚህን ዓለም ክብር ሁሉ ማግኘት ይችል እንደነበረ ያወቀ ያንን ሁሉ ለጌታ መገለጥ ለጌታ ፍቅር ሲል ትቶ አሁን የምናጠናው እስረኛ ሆኖ እንዳለ ነው። እስቲ ማርቆስ ምዕራፍ 13 ላይ ደግሞ ጌታ ኢየሱስ የሰጠንን ማሳሰቢያ ማስጠንቀቂያ እናንብብ። ምንድን ነው ቢለው እዛ ላይ ማርቆስ 13 ከ32 እስከ 37 ብናነብ እንግዲህ ጌታ ኢየሱስ የመጨረሻ ሰዓት ላይ በሲቃ ሁኔታ ጭንቀት በተሞላበት ሁኔታ ባለበት ሰዓት ደቀ መዛሙርቶቹን ሲያበረታታ እናያለን እና ደግሞ ሲያሳስባቸው። ማርቆስ 13ን ያወጣ ሰው አለ? አራትና 13 መጀመሪያ 13ን እናንብብ ከ32 እስከ 37 ከዛ ደግሞ ማርቆስ 14 በተለይ 38ን ነው የምፈልገው፣ ግን ትንሽ ከፍ አድርገን ብናነብ ጥሩ ነው። እሺ የኔ እህት።
እሺ ማርቆስ 13 ከ32 እስከ 37 ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም። ጊዜው መቼ እንዲሆን አታውቁምና ተጠንቀቁ፣ ትጉ፣ ጸልዩ። ቤቱን ትቶ ወደ ሌላ ሀገር እንደሄደ ሰው ነው። ለባሮቹም ስልጣን ለእያንዳንዱም ስራውን ሰጥቶ በረኛውን እንዲተጋ አዘዘ። እንግዲህ በማታ ቢሆን ወይም በእኩለ ሌሊት ወይም ዶሮ ሲጮህ ወይም በማለዳ ቢሆን ባለቤቱ መቼ እንዲመጣ አታውቁምና ድንገት መጥቶ ተኝታችሁ እንዳያገኛችሁ ስለዚህ ትጉ። ለእናንተም የሚነግራችሁ ለሁሉ እላለሁ፣ ትጉ
ትጉ ትጉ። ምን ሆኖ እንዳትተኙ እንዳታንቀላፍ። የጌታ መምጫ ሰዓት መቼ እንደሆነ አታውቁ፣ ትጉ። ዴማስ መጥካት አልቻለም፣ መጠበቅ አልቻለም፣ ትዕግስት አነሰው። ስንቶች ዴማሶች አለን ዛሬ በቤተሰባችን፣ ጓደኞቻችን፣ በቤተ ክርስቲያን ውስጥ። አዎ ቤተ ክርስቲያን ይመጣሉ፣ ፕሮግራም ይካፈላሉ፣ አገልግሎት ይሰጣሉ፣ ግን ዴማሶች ሊሆኑ ይችላሉ። እኛ እኮ ብዙ ጊዜ ቤተ ክርስቲያን ጥሎ የሄደውን ሰው ብቻ ነው ወደ ዓለም ሄደ ብለን የምንለው። በቤተ ክርስቲያን ውስጥ ተቀምጠንም ዓለም ውስጥ ልንሆን እንችላለን። እስቲ በተለይ ምዕራፍ 14 ላይ ቁጥር 38 ነው የምፈልገው፣ ግን ከላይ ጀምሬ ላንብብ። ጌቴሰማኔ ወደምትባል ስፍራ መጡ፣ ደቀ መዛሙርቱንም ሲጸልይ ሳለሁ በዚህ ተቀምጡ አላቸው። ጴጥሮስንና ያዕቆብን ዮሐንስንም ከእርሱ ጋር ወሰደ። ሊደነግጥም ሊተክዝም ጀመረና ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ ትጉም አላቸው። ጥቂትም ወደፊት እልፍ ብሎ በምድርም ወድቆ ይቻልስ ቢሆን ሰዓቲቱ ከእርሱ እንድታልፍ ጸለየና አባት አባ አባት ሆይ ሁሉ ይቻልሃል፣ ይህችን ጽዋ ከኔ ውሰድ፣ ነገር ግን አንተ እንደምትወደው እንጂ እኔ የምወደው አይሁን አለ። መጣም ተኝቶም አገኛቸው። ጴጥሮስንም ስምዖን ሆይ ተኝተሃልን? አንዲት ሰዓት እንኳን ልትተጋ አልቻልህምን? ከዛ እንግዲህ ቁጥር 38 ወደ ፈተና እንዳትገቡ ትጉ፣ ጸልዩ፣ መንፈስ ተዘጋጅታለች ስጋ ግን ደካማ ነው አለው። ጌታ እንግዲህ እዚህ ነው እንባ ደም ያላበው ከጭንቀት የተነሳ ከጭንቀት የኛ ኃጢአት ለዴማስ የከፈለው መስዋዕትነት ለእኔ ጌታ ኢየሱስ የከፈለው መስዋዕትነት ደም እንዲያልበው አደረገ። በመስቀል ላይ እንኳን ከመቸነከሩ በፊት ደም እስከሚያልበው ድረስ ስለ እኔ ስለ ራሱ ጸለየ። ምክንያቱም ከፊቱ ያለው ስቃይና መከራ ምን ያህል እንደሆነ ያውቅ ነበር። ያን ደግሞ ስቃይና መከራ የተቀበለው ራሱ አይደለም፣ እሱ ለሰራው ኃጢአት አይደለም፣ እኔ ለሰራሁት ኃጢአት፣ እኔን ይቅር ለማለት እናንተን ይቅር ለማለት የእኛን ኃጢአት በራሱ ላይ አድርጎ እሱ ራሱ እንደ ኃጢአት እንዳደረገ ተቆጥሮ እርጉም ምን ይሆናል ይላል፣ በእንጨት ላይ ይሰቀላል። ስለ እኛ ምን ሆነ? ተረገመ። እና እሱ ተዘጋጅቶ ነበረ፣ ደቀ መዛሙርቱ ግን አልተዘጋጁም ነበረ። እና ስለ እነሱ ትጉ ብሎ ሲነግራቸው እናያለን። ሀሳብ ያላችሁ ሀሳብ እንድትሰጡ እፈልጋለሁ። አንዳንድ ጥሩ ጥሩ የሆኑ ጥቅሶችን ማንበብ የምፈልጋቸው አሉ። ሀሳብ አለኝ የምትሉ ሀሳባችሁን መስጠት ትችላላችሁ። እውነቱን ለመናገር
ውጭ ነኝ። ነፋስ አለ ይሰማል?
አዎ ይሰማል። ማለበ
እሺ። አይ ቅድም የጠቀስከውን የጳውሎስን እና የማርቆስን ግንኙነት አንስቼ ለእኛ ዛሬ እንዴት እንደሚጠቅመን እንድናየው ፈልጌ ነው።
እሺ
እንዳልኸው ማርቆስ በልጅነትም ይሁን በምን ምክንያት ይሁን ከስራው ተመልሶ አፈግፍጎ ስለሄደ ጳውሎስ ቅር ብሎት ነበር እና በርናባስ ዘመዱ ስለሆነ ነው መሰል ይቅር ሲለው፣ እሱ ግን አይ ወስላታ ነው ብሎ ሌላ ሴላት ፈጥጎ ከሱ ጋር ሄደ እና ምንድነው በኋላ ግን እንደሚጠቅም አየው። እዚህ ላይ እኔ ማስበው አንዳንድ ሰዎች ያደረጉትን ባደረጉት ጊዜ ይዘን ከዚያ ወዲህ ምን ለውጥ እንዳሳዩ ሳንመራመር አይ እነሱ አይረቡም፣ ጥሩ ክርስቲያን አይደሉም፣ ወይም ስም ማናባቸው አትችልም የሚል አነጋገር አስተሳሰብ ሊኖረ ይችላል። እና እንዲያ ከማለት አሁን ምንድን ነው ሰውየው አድጓል ወይ ተመልሷል ወይ ብሎ ለዚያ ሰው ድል መስጠት ይገባል። ጳውሎስ ያደረገው እንደዛ ነው። ማርቆስም አድጎ ጎልምሶ በክርስትናው አድጎ ታማኝ አገልጋይ ሆኖ ጳውሎስ ድሮ ያዘነበት አሁን እንደሚጠቅመው ሲናገር እንሰማለን። ስለዚህ እኛ አንፈድ አድርገው የሰው ታሪክ አናውቅ ከዚያ ወዲህ የሆነውን በሰዎች ጠቅላላ የሆነ ምንጊዜ መፍረድ አይገባን። ነገር ግን ላለፈው ታሪክ ሰዎች እንዳልሆንን አልተቀየሩ እንደው እንዲቀየሩ መርዳ፣ ተቀይረውም እንደው ባሉበት ተቀብሮ እነማን እንደሆኑ ማወቅና አለመፍረድ መረዳዳት፣ እንዲረዱን እንዲረዳቸው ማድረግ የክርስትና መንገድ ነው። ጳውሎስ ያሳየን እሱን ነው ለማለት ነው። እግዚአብሔር
ይስጥልን። እግዚአብሔር ይባርክ ጋሽ ግራ። ትክክል ነው። በሰዎች ላይ ተስፋ መቁረጥ የለብንም። ጌታ ኢየሱስ እኮ ተስፋ አይቆርጥም በኛ እስከ መጨረሻ ድረስ። ህይወታችን ከዚህ ዓለም እስከሚያልፍ ድረስ እግዚአብሔር በእኛ ተስፋ አይቆርጥም። እድል ይሰጠናል። በየቀኑ ከእንቅልፋችን ስንነቃ እድል አለ፣ ተስፋ አለ። አንዳንድ ጊዜ እድላችንን ምርጫችንን የምናደርግበት ሁኔታ ሊኖር ይችላል። ግን ልክ ነህ። እግዚአብሔር ይባርክ። ቲቶ ምዕራፍ 2 ከ11 እስከ 14 ያለውን ደግሞ የሚያነብ ሰው ካለ እኔ አውጥቼ ያለው ማንበብ ይችላሉ። ሰዓት ለማዳን ያወጣ ሰው ካለ ቢያነብ ደስ ይለኛል።
አነባለሁ።
እሺ፣ ተባረክ እህቴ።
ቲቶስ
2 ከ11 እስከ 14
ቲቶስ 2 11 እስከ 14 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ለማኝ ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፅ ሁሉ እንዲቤዥን መልካሙንም ለማድረግ የሚቀናውን ገንዘቡም የሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። እስከ 14
ያ እግዚአብሔር ይባርክሽ። መጨረሻው ደግሞ ደስ ይላል። ቁጥር 15 ይህንን በሙሉ ስልጣን ተናገርና ምከር ገስጽም፣ ማንም አይናቅህ ይላል። አዎ ስለ ክርስቶስ ስትናገር ስታስተምር በሙሉ ስልጣን ተናገር። በሙሉ ስልጣን መናገር የሚችል ሰው ማን ብቻ ነው? ያመነ በቃሉ ደግሞ የተካነ ሰው ሲሆን በሙሉ ስልጣን መናገር ይችላል። በቁጣ መናገር እንችላለን፣ ያ ስልጣን አይደል? በቤተ ክርስቲያን ውስጥ ተናደን ጩኸን መናገር እንችላለን፣ ያ ስልጣን አይደል? ስልጣን የሚሆነው ምንድን ነው? አንደኛ ህዝቡን ማፍቀር ያስፈልጋል። አሁን ጋሽ እንግዳው እንዳለ ወድቋል ብለን ስለምናስበው ወንድም ወይም እህት ግድ ሊለን ይገባል፣ ልንወዳቸው ይገባል። ስጋቸውን መብላት የለብን። ደግሞ ቤተክርስቲያንን ስንመራ ደግሞ ለቃሉ ታዛዦች ራሳችን መጀመሪያ ታዛዦች መሆን አለብን። ቃሉን ማወቅ አለብን። በቃሉ ደግሞ መታመን አለብን። የታመን ከሆን ምን አለ? በስልጣን አስተምር ይላል። እንዴት ደስ ይላል! ሁለተኛ ጴጥሮስ 3 ከ10 እስከ 14 ያወጣለውን ያወጣ ሰው ካለ ብታነቡ። እኔ አውጥቻለሁኝ ምልክት ምልክት አድርጌ ስላቆየሁት ነው። ጊዜ ለማዳን ላንብብ። የጌታው ቀን ግን እንደ ሌባ ሆኖ ይመጣል። በዚያ ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይን ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገው ሁሉ ይቀልጣል። ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔር ቀን መምጣት እየጠበቃችሁ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል? ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውር ያለ ነቀፋ ሆናችሁ በሰላም በእርሱ እንድትተጉ የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። ጌታ የምታገሰው ለመዳናችን ነው። ሳናነብ እንዳልቅ ሰዓቱ የምፈልገው ሌላው ራእይ ላይ የተሰጠንን ነው። ራእይ ላይ የተሰጠን በጣም ጥሩ አስፈላጊ ላዶቅያ መልእክት ነው። ራእይን ያወጣ ሰው ካለ ምዕራፍ 3 ከ14 እስከ 22 ያለውን አንብቡ እና ከዛ በኋላ ያው ባለው ጊዜ ተወያይተን እንጨርሳለን። ምዕራፍ 3
አነባለሁ።
እሺ እመቤት።
ምዕራፍ 3 ቁጥር
14 ጀምሮ እስከ 22።
እሺ። በሎዶቅያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልክ፣ በራድም ወይም ትኩስ ስላልሆን ካፌ ልተፋህ ነው። ሀብታም ነኝና ባለጠጋ ሁኛለሁ፣ አንድም እንኳ አያስፈልገኝም። የምክር ስለሆንክ ቆስቋላና ምስኪንም ድሃም እውርም የተራቆትህን መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ የተጎናጽፈህም የራቁትነትህ ሀፍረት እንዳይገለጥ ነጭ ልብስን እንድታይም አይኖችህም የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ ገስጻቸዋለሁ፣ እቀጣቸውም አለሁ። እንግዲህ ቅና፣ ንስሐም ግባ። እነሆ በደጅ ቁሜ አኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ።
አሜን። እንግዲህ ይህንን አሁን አንደኛ ፓስተር ታምሬ ይህንን ራእይን በሚያስተምርበት ጊዜ የላዶቅያን መልእክት አይን ከአንድ እና ከሁለት ቀን በላይ ነው ወስዶ ሲያስተምረን የነበረው። የላዶቅያ ትምህርት ቤተ ክርስቲያን ባህሪ፣ የእኛ ባህሪ ለዘብተኛነት፣ ለብ ያል የክርስትና መልክ ያለን የዛ አይነት ብዙ ሰዎች አለን በቤተ ክርስቲያን። ሁሉም ሰው እንደዛ ነው ማለት አይደለም፣ ግን የላዶቅያ ቤተ ክርስቲያን የምታመላክተው በመጨረሻ ዘመን ያለነውን ህዝብ ነው። ኑሮ በተመቸ አሁን ተመልከቱ፣ አሜሪካ የአሜሪካንን አሁን ጦርነት እኮ የሚካሄደው ኢራን እኮ መጥፎ ሀገር ስለሆነም ብቻ አይደለም፣ የአሜሪካ የኑሮ ሁኔታ ዝቅ እንዳይል፣ የኑሮ ውድነት እንዳይበዛ በዓለም ዙሪያ ያለውን ሀብት ለመቆጣጠር እና በተለይ ነዳጅን በተመለከተ ቬኔዙዌላን ተመልከቱ። ፕሬዚደንቱን ነቅሎ ወሰድ አውጥቶ እዚህ እስር ቤት አመጡ። ኢራንንም እንደዛ ለማድረግ ነው። ምናልባት ወደፊት አብይንም እንደዛ ሊያደርጉ ይችሉ ይሆናል፣ አላውቅም። የመጨረሻ ዘመን የኑሮ ምቾትን ማስተካከል ነው። መጽሐፍ ቅዱስ ግን የሚያስተምረን ምንድን ነው? የኑሯችሁ ልባችሁ በሰማይ መሆን አለበት። ሰማያዊ የሆነ አእምሮ ይኑራችሁ። አይኖቻችሁን ተኳሉ ይላል። አይኖቻችሁን ተኳሉ፣ አይኖቻችሁ ይከፈት። የምታዩት መንፈሳዊ አይን ይኑራችሁ። ጊዜው ቀርቧል ለዘብተኝነት። አስፈላጊ አይደለም። ለብ ያልክ ስለሆን ልተፋህ ነኝ። ወይ ሙቅ ወይ ቀዝቃዛ። ቀዝቃዛ ቢሆን ሰዎች የጠማቸው ሰዎች ጠጥተው ይረጋል። ሙቅ ከሆነ ደግሞ ገላን ለመታጠብ እንኳን ይጠቅማል። ወይ ሙቁን ወይ ቀዝቃዛ። ሙቅ ከጠጣችሁ እንዲያስታውካችሁ ያደርጋችኋል። አንዳንድ ሰዎች ደግሞ ተለማምደው ሙቅ ውሃ መጠጣት የሚችሉ ሰዎች አሉ። እኔ ሙቅ ውሃ ለመጠጣት በጣም ይቸግረኝ። ያው ሻይ ስንጠጣ ቀስ እያሉ ፉት ፉት እያልን እንጂ ግጥም አድርገን አንጠጣም። አንዳንድ አሉ ግጥም አድርገው የሚጠጡ ተለማምደውታል። እንደዛ አይነት ልምምድ የዓለምን ከተለማመን ለሰማይ አንመችም። የሰማይን ኑሮ ደግሞ ከተለማመን ለዓለም አንመችም ይሄንን ባለፈው ስንተኛ ሰንበት ትምህርት ላይ እንደሆነ ተዛ ይለኝም ይሄንን እንደዛ የሚል ነገር ተነጋግረን ነበረ። ይቅርታ ሰዓት ጨርሻለሁ። አንድ ሁለት ደቂቃ አለ ሐሳብ አላችሁ ሐሳባችሁን መስጠት ይችላል። እንግዲህ ለሰማይ መኖር ለሰማይ ለመኖር የምድራዊን ኑሮ ወይም ደግሞ ምድር የምታቀርብልን መልካም የመሰሉትን ነገሮች ነገር ግን ከሰማይ አእምሯችንን የሚይዙትን የሚያርቁትን ነገሮች ከኛ ለማስወገድ መሞከር አለብን። በቀላሉ የምናደርገው ነገር አለ ዘመዶቼ፣ በቀላሉ በቃ ይሄን ነገር አልፈልግም ብለን የምንለው ነገር አለ። የመንፈስ ቅዱስ ኃይል ያስፈልጋል። ብዙ ነገሮች አሉ። አንድ በቃ አንዲት ነገር እኛ ራሳችን ብቻችን የምንቆጣጠረው ነገር አለ። የቤተሰብ ሁኔታ አለ፣ የጓደኞች ሁኔታ አለ፣ የስራ ሁኔታ አለ። በቤተሰብ የታመሙ ሰዎች ይኖሩ፣ አዛውንቶች ይኖሩ፣ እነሱን መደገፍ አለብን፣ እነሱን መርዳት አለብን። ስለዚህ እነሱን መርዳት አለብን ብለን ገንዘባችንን የምናደርገው ወዴት ነው? ለማን ነው? ለቤት አስራትን መደበቅ፣ ስጦታን መደበቅ፣ መስረቅ ወይ ደግሞ በሰንበት መስራት ምክንያት በመስጠት አንዲት እህት ጋናዊ እህት አለች እዚህ በቅርቡ በነርሲንግ የተመረቀች። በፊት አሰራም ቅዳሜ፣ አሁን ቅዳሜ መስራት ጀመረች። ምን ነካሽ እህቴ አልኳት። ምን ላድርግ የመደቡኝ ቦታ ሁሌ ሰባቱ ቀን ነው የሚሰራ ነው። ይሄ እኮ አንደኛ የምትሰሪበት ሆስፒታል የሰባተኛ ቀን ቤተክርስቲያን ያውቃል፣ ጎረቤት ነው። እነሱ እኛ የእነሱን ፓርኪንግ እንጠቀማለን፣ እነሱም የእኛን ፓርኪንግ ሎት ይጠቀማሉ። ስለዚህ ጠይቂ፣ በኋላ አእምሮሽን ያበላሻል አልኳት። በኋላ ቆይታ ትላንት እንደባለፈው በዚህ ሰንበት አገኘ እንኳንም ተናገርከኝ ባለፈው ጊዜ አለች። ምን ነው አልኳት። አለቃዬን ሂጅ አናግሪያት፣ ደብዳቤ አምጪ ከቤተክርስቲያንሽ። እርግጥ ለብዙ አድቬንቲስቶች አሉ እዚህ ቅዳሜ የሚሰሩ፣ ነገር ግን አንቺ አልሰራም ብለሽ ካልሽ ከቤተ ክርስቲያን አባል መሆንሽን የሚያሳይ ደብዳቤ ይዘሽ ነይ ብሎኛል። እሱ መስጅ የሰጣቸዋለሁኝ። ከዚህ በኋላ እኔ አርብ ማታና ቅዳሜ አልሰራም ማለች። እግዚአብሔር ይባርክሽ። ግን ቅዳሜና አርብ ማታ አለመስራት አይደለም ክርስቲያን የሚያደርገን። ክርስቲያን የሚያደርገን ሙሉ ለሙሉ ህይወታችንን ለጌታ ለኢየሱስ ክርስቶስ ሰጥተን ታማኞች ስንሆን ነው። እና አይዞሽ እኔም ጸልይልሻለሁ፣ አንቺም ጸልይ፣ በርቺ አልኳት። በጣም ደስ ብሏል። ተለያየን እና እግዚአብሔር ይመስገን። ያ ነው አንደኛ ቃሉን በእውነት ስንገስጽ ወንድሞችን እህቶችን በፊት ከሚጓዙበት መንገድ ዘለፍ ሲሉ በፍቅር ልንገስጻቸው ይገባል፣ በፍቅር ልንመክራቸው ይገባል። ከዛ ሲመለሱ ደግሞ ልናመሰግናቸው ይገባል፣ ልናከብራቸው ይገባል። በስውር ደግሞ ልንጸልይላቸው ይገባል። ከዚህ በፊት እርስ በርስ መጸለይ እንደሚገባን፣ ለቤተ ክርስቲያን መጸለይ እንደሚገባን አንድ ቀን ባለፈው ሳምንት ነው መሰለኝ ስንወያይ በጣም 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 ጥሩ የሆነ መንፈስ ነበረ እና እርስ በርሳችን ልንጸልይ ይገባል። እንጸልይ። ጌታ ሆይ ስምህ ይባረክ። እኛ ለአንተ እንደመኖር እንፈልጋለን ሁላችንም ጌታ ሆይ፣ ደግሞም ወደ ቀኝ፣ ወደ ግራ፣ ወደ ኋላ፣ ወደ ፊት የሚስቡን ብዙ ነገሮች አሉ እና አምላኬና አባቴ ሆይ እኔንም ወገኖቼንም ቤተሰቦቻችንንም ሁሉ ወዳጆቻችንን ሁሉ የቤተ ክርስቲያን አባላትን በዚህ ጉባኤ ውስጥ ያሉትን ወገኖች ሁሉ ጌታ ሆይ ወደ ቀኝ፣ ወደ ግራ፣ ወደ ኋላ የሚስቡንን ነገሮች ለአንተ ታማኝ እንድንሆን የወላወልን እንድንሆን የሚያደርጉንን ነገሮች ሁሉ ጌታ ሆይ ወደን በፈቃደኝነት ለአንተ ማስረከብ እንድንችል እርዳ። ለአንተ መኖር እንድንችል እርዳ። አምላካችን ሆይ እባክህ ታማኝ ዜጋዎች አድርገን በጌታ በኢየሱስ አሜን። ተባረኩ። እግዚአብሔር ባርካችሁ። ደህና አድሩ።
አሜን። እግዚአብሔር አብዝቶ ይባርክ ወንድማችን ሙሉ ጌታ። በእውነት በተማርነው መኖር እንድንችል ሰው አለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ጠቅመዋል ይላል ቃሉ። ከንቱ በሚሆነው ምድራዊ ነገር ትኩረታችንን አድርገን ከንቱ እንዳንሆን ጌታ ይርዳን። በተማርነው መኖር እንድንችል እግዚአብሔር አብዝቶ ይባርክ። ከዚህ በመቀጠል እህታችን ህይወት መዝሙር ታቀርብልናለች። እንኳን ደህና መጣሽ። መስመሩን ላንቺ ለቃለሁ እህቴ፣ ተባረኪ።
እሺ፣ አሁን ነው የገባው፣ ግን ጥሩ የሰንበት ትምህርት ጊዜ እንደነበራችሁ ተስፋ አደርጋለሁ። አገልጋዮች ሁሉ ጌታ ይባርካችሁ። ከድሮ የውዳሴ መዝሙራችን 51 ኢየሱስ ሆይ አትለፍብኝ የሚለውን ለእግዚአብሔር ክብር ዘምራለሁ። ኢየሱስ ሆይ አትለፍብኝ፣ ጸሎቴን ስማኝ፣ ሌሎች ጸጋህን ሲያገኙ አትለፍብኝ ኢየሱስ ክርስቶስ ሌሎች ጸጋህን ሲያገኝ አትለፍብኝ ወደ ዘላለም ዙፋን እመጣለሁ ይቅርታህን ለመቀበል
አሜን፣ አሜን። ይህ ህይወት እግዚአብሔር አብዝቶ ይባርክሽ። ይህ የጸሎት መዝሙር ሁለት ጊዜ ተዘመረ። ሂድ ማርኬትም መግቢያ ላይ ዘምረ ነበረ። በእውነት ለእግዚአብሔር ኑረን ጸሎታችን ተሰምቶ በጸጋው ተሸፍነን እስከ ሰማይ መዝለቅ እንድንችል ጌታ ይርዳን። እግዚአብሔር አብዝቶ ይባርክሽ። ከዚህ በመቀጠል ወደ ቃል እንሄዳለን። ዶክተር አማኑኤል መስመር ላይ ይገኛል። እንኳን ደህና መጣ። መስመሩን ለአንተ ለቃለሁኝ። እግዚአብሔር አብዝቶ ይባርክ።
እግዚአብሔር ይስጥልኝ አመሰግናለሁ እግዚአብሔር አምላካችንን እንደገና ደግሞ ከእናንተ ጋር በመሆን በዚህ በመቀረው ባጭር ጊዜ ውስጥ ቆይታችን ለመባረክ ለማመስገን ወዳለሁ መልካምነቱና ምሕረቱ ከባለፈው ሮብ ምሽት እስከዚህች ምሽት ድረስ ከኔና ከእናንተ ጋር እግዚአብሔር በመሆን በፍቅሩና በመክሩ በቸርነቱ መልካምነቱን ያሳየ እስከዚህ ስላደረሰን አሁንም በድጋሚ ስግደት አምልኮ ክብር ለሌላ ለእግዚአብሔር ከዘላለም እስከ ዘላለም ይግባው። እጅግ የተወደዳችሁ እዚህ ፕሮግራም አገልጋዮችና ተሳታፊዎች ሁሉ በአጠቃላይ በጌታ ስም የከበረ ምሽት ሰላምታን አቀርባለሁ። እግዚአብሔር ሰላም በረከትና ጥበቃው በስተልን እስከዚህ ረስከኛ ጋር ይቆያ አምላክ አሁን ደግሞ እንደሚቆይ በማመን እናንተም ደግሞ ከዚህ አምላክ ጋር ቆይታችሁ ሁለተኛው ክፍለ ጊዜ አብረን ለመቃረብ ፈቃደኛ ሆናችሁ ወገታችሁ አሁንም እግዚአብሔርን ስለናንተ እየባረኩ እናንተንም ጌታ ደግሞ እንዲባርክ ጸሎቴም ነው። በሁሉም ፕሮግራም በዝምታ በማዳመጥ በማገልገል በመምራት በዝማሬ በጸሎት በሐሳብ እንደውም በመከር የምትተባበሩ ሁሉ ሰማይ በአገልግሎታችሁ እንደምደሰት እርግጠኛ እንድትሆኑ ፈልጋለሁ። ስለዚህም እግዚአብሔር ደግሞ ስለሰጠን እድል ይባርክ። እንግዲህ በመጨረሻው ክፍለ ጊዜ በቀረበው ዜማ መሰረት እግዚአብሔርን በዝማሬ በጸሎት በፊቱ ቀርበናል። ሌሎች ጸጋውን እያገኙ እየሰማን እያየን እኛን ደግሞ እንዳልፍብን የተፈለገ ጸሎት እጅግ አስፈላጊ ጸሎት ነው። ስለዚህ አሁንም በድጋሚ ደግሞ ይህንን ቃል በጸሎት አምላካችን እናቀርብና ሕያው የሆነውን ቃሉን ደግሞ የቀረውን የኢዮልን የመጨረሻውን ክፍል ዛሬ እንመለከታለን ማለት ነው። ስለዚህ በተወደደው በአምላካችን ፊት ራሳችንን ለእግዚአብሔር የምንመች አድርገን በእያለንበት ቦታ ሁሉ አጭር ጸሎት አድርገን ጥናቱን እንቀጥላለን። እንጸልይ። እግዚአብሔር አባታችን እግዚአብሔር አምላካችን እግዚአብሔር ፈጣሪያችንና አባታችን ሆይ እንደገና ደግሞ መልካምነትና ፍቅር ምሕረት የቅርታ በሕይወት ዘመናችን በስቶልን በዚች ጊዜ ደግሞ አብረን በዚህ ባየር መስመር በሪጋሚ ሕያው የሆነውን ቃልን በሰንበት ትምህርት እንደተማርነው ሕያው ቃል ደግሞ አብረን የምንቋደስበትን እቺን ምሽት እቺን የምሕረት ጊዜ እቺን የምሕረት ቀን በፈቃድ ስላደረስክ በክርስቶስ ኢየሱስ ስም እናመሰግናለን። የናዝሬቱ ኢየሱስ ወንድማችንና ወዳጃችን በዚህ ምሽት ደግሞ አንተ በዚህ ምድር እንደነበርክ በእኔና በወገኖቼ መካከል በመመላለስ አንተ በሰጠው በመንፈስ ቅዱስ አማካይነት ይህንን የመጨረሻውን የኢዮልን መልእክት እናጠና ዛሬ በዚህ ዘመን ለኔና ለእያንዳንዳችን እንደቀረበ አድርገን የምናስተውልበት የምረዳ የተከፈተ አእምሮ እንድሰጠን ቃልህን የሚያስተውል በፈቃድ የሚመላለስ አንተን ደግሞ የሚያስደስት ህይወት መኖር የምችልበትን ጸጋ ታበዛልን ደን በዚህ ምሽት እንጸልያለን። ኃጢአትንና መዝበደል መታለፍን ሁሉ ስለ ስምህ ስለ ክብሩ ያስወግደ አንተ በጋናናው ክብሩ ያለ በወታችን በዚህ ምሽት ተገኝ። በጓዳችን በመቀመጫችን በዙሪያችን ያንተ መገኘት ጎልቶ ይታይ። ቃል ያለ መከልከል እነት ያለ መከልከል ይነገር። አየሩን እኛነታችን ግዘውን ሁሉ ተረከብ። ምድራችንን ህይወታችንን እያየ እስከዚህ አደረስክ በፊትም ያስቀመጥነው ልጃ እየሰማ የምትመልስ አምላክ አሁንም ደግሞ በማመን በፊት ያቀረብነው ልጃ ስለሰማ ስለመለስክ ባረክነ ደስና ፍጹም ያውና ጻድቅ ሆነው በልጅ በኢየሱስ ክርስቶስ ስም አሜን አሜን አሜን። ነብዩ ኢዮኤል በዘመናችን አንዳንድ በጣም ጥሩ መጻፍ የምጽፉ ሰዎች አሉ። አንዳንድ ሰዎች መጻፋቸውን ሲጽፉ እስከመጨረሻው ድረስ ነገሮችን በማንጠልጠል የሰውን ልቦና የሚስብ ግዘን ያስቀምጣሉ። ወደ መጨረሻው ምዕራፍ ወደ መቋጫው እስከመጡ ድረስ ይወልም ደነዛ ንጻፎች በዘመኑ የነን መልእክት በመንፈስ ቅዱስ አማካይነት ተቀብሎ ዝዛለ እንዲሆን የመጨረሻውን የመደምደሚያውን ክፍል እንደነዛ ንጻፎች በጣም ግሩም ሆነ ድምዳሜ ያመጣውን የበዝጋ ምዕራፍ ጽፏል። ሰውሳላችሁ ባልራ ዮሐንስም የመጨረሻውን ምዕራፍ በሚያጠቃልበት ጊዜ የነገሩን መቋጫ የትንብቱን መጨረሻ በጣም በሚያዘንቅ በሚያስመረቃ ሁኔታ እንዳስቀመጠ ነብዩ ኢዮኤልም ደግሞ ምዕራፍ 3ን በእንደዛ አይነት ሁኔታ ሲደበድም እንመለከታለን። ይህንን ምዕራፍ መደምደም ሲጀምር ግን ቀደም ብለን ካየነው ታስታውሳላችሁ በምዕራፍ 2 ላይ ኢዮኤል የኋለኛውና የፊተኛውን ዝናብ የመንፈስ ቅዱስ መዝነብ በመናገር ነበር ያጠቃልለው ምዕራፍ 2ንና አንዳንድ ክርስቲያኖችን የሁኔታ ያወዛግባቸዋል። የፊተኛው ዝናብ የኋለኛው ዝናብ የትኛው ነው አሁን በኢዮኤል ላይ የተጻፈው መልእክት ነው የኋለኛው ዝናብ ወይስ የፊተኛው ዝናብ ይያሉ የሚቸገሩ ሰዎች አሉ። ወገኖቹ የመንፈስ ቅዱስ ስራውን መረዳቱ በቂ ነው ብዬ በዚህ ሐሳብ ለመናገር እፈልጋለሁ። ምን ማለት ነው? ታስተውሳላችሁ በተለይ በግብርና መስክ ስትሰማሩ የነበራችሁ ሰዎች ስለሻ የምታውቁ ሰዎች ዘር ከመዘራቱ በፊት ሁሉ ጊዜ የመጀመሪያ ዝናብ እንደሚያስፈልግ በአገራችን የበልግ ዝናብ እንደምሉት አይነት ነገር የመጀመሪያ ዝናብ ያስፈልጋል። መሬትን አርሶ እህልን ከመዝራት በፊት ዝናብ ያስፈልጋል። ምክንያቱም ዘር ሲዘራ ዘሩ እንዲበቅል እንዲያድግ እንዲያብብ ያደርጋል ማለት ነው የመጀመሪያው ዝናብ። እዚህ ኢዮኤልም የፊተኛውን ዝናብ ተቀብላችኋል የኋለኛውን ዝናብ ደግሞ እንደምትቀበሉ አድርጎ የተናገረው ጋር እጅ በጣም አጓስፍላ ይቃል ነው። የመጀመሪያው ዝናብ እህልን እንደሚያበቅል እንደሚያፈራ ለአበባም እንደሚያደርስ ሁሉ የመጀመሪያው የመንፈስ ቅዱስ ለነቢያት ዘመን የሆነውን ታስታውሳላችሁና ክርስቶስ ኢየሱስ የጀመረውን ስራ ክርስቶስ ኢየሱስ ከሰራው ይበልጥ እንዲሰሩ በእሳት መልክ ክርስቶስ ኢየሱስ መድረስ ያልቻለበትን ምድር ስፍራ ሁሉ እየደረሱ ስራውን እንዲሰሩ መንፈስ ቅዱስ በእሳት መልክ ነበር። ከዛ በፊትም መንፈስ ቅዱስ ነበር ግን የፊተኛነቱ የሚያደርገው አስቀድሞ ከነበረበት በፊት ስራ ከነበረበት በሚያስደንቅ ሁኔታ በዓለም ዳርቻ ሐዋርያቶች መድረስ ያልቻሉትን ደግሞ ከነሱ የተማሩት አስተውሳላችሁ ነብዩ ወይንም ሐዋርያው ጴጥሮስ ሲናገር ሳለ እናንተም ይህንን መንፈስ ቅዱስ ትቀበላላችሁ ግን እመኑ ተጠመቁ በክርስቶስ ኢየሱስ ስም ይህ ነው የሚያስፈልጋችሁ። ስለዚህ ያመኑ የተጠመቁ ሁሉ ደግሞ አንድ መንፈስ ነበራቸው ይላል። በዛ መንፈስ በመድር ዙሪያ በመበተን የመጀመረውን ዝናብ ወይንም የወንገልን ዘር ለጊዜ በዘመናችንም ወንገል የተወሰኑ ሰዎች አመጣል ወደዚያ አከባቢ እነሱ ያልፋል። ከነሱ በኋላ ደግሞ የምትተካው ትውልድ ያንን ወንገል ያሰፋ ያዳርሳል። ስለዚህ የመጀመረው ዝናብ ያን እንደሚያደርግ ነበር መርዳት የነበረው። ዮሐለኛውስ ምን ያረጋል? ዮሐለኛው ደግሞ እህሉን እንዳይደርቅ ወይንም እንዳይጠወልግ ፍሬ እንዲያፈራ የሚያደርግ ደግሞ ዮሐለኛው ዝናብ ነው። እዚህ ነብዩ ኢዮኤል ይህንን ቃል በመጨረሻው ክፍል ሲያስቀምጥ በሚያስገርም ሁኔታ ነው ለኔና ለእናንተ ማስተዋል የሚገባን ይሄ ነው ማለት ዮሐለኛው ዝናብ ክርስቶስ ኢየሱስ የተናገረውን የወንጌልን ዳርቻ የሚያደርስ አስተውሳላችሁ። በማቴዎስ ወንጌል ምዕራፍ 24 ቁጥር 14 በልምድ ሰዎች የሚያስተውሉ ቃል ግን ይህ በመንፈስ ቅዱስ ስራ ብቻ የሚደረስ ያ ደሞ ስራ እየተደረገ እንደሆነ ባለፈው ባይኔ ያየሁትን ጆሮ ሰማ ባይኔ ያየሁትን ከዚህ ወጥ እንግዲህ እግዚአብሔር መስገድ ብዙዎቻችሁ የደረሳችሁበትን የእድሜ ወንም አብዘኛው የዓለም ህዝብ የደረሰበትን የእድሜ ክልል ደርሻለሁ። ክብር ለእግዚአብሔር ይሁን። እዚህ በዛ እድሜ ዘመን ወንጌል የምሰራበትን ሁኔታ ያለ ዛሬም ያለበትን ሁኔታ አውቃለሁ። ይህ ያየሁት ቦታ የምንሰማው ደግሞ አለ። በየአካባቢው እግዚአብሔር በሚያስደንቅ ሁኔታ ስራውን እየሰራ ነው። ይህ የኋለኛው ዝናብ ነው ማለት ነው። ሰዎች የሰሙትን ቃል በልባቸው አስቀምጠው ፍሬ እንዲያፈሩ የሚያደርግ መንፈስ ቅዱስ ያስፈልጋል። ስለዚህ መንፈስን በስጋ ለባሽ ላፈሳለሁ የሚለው ነው። ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ከዛም በኋላ ፍጻሜ። መከሩ ብዙ ነው፣ ሰራተኞች ግን ጥቂት ናቸው የተባለው ስራ ወደ ግብ እንዳይደርስ የሚያደርግ የኋለኛው ዝናብ በፈቃደኝነት በታታርነት የክርስቶስ ኢየሱስ ፍቅር ያስገድደኛል የሚሉት ፈቃደኞች የሚሰሩትን ስራ የሚያሰራ መንፈስ ነው ማለት ነው። በሽማግሌዎች፣ በጎበዛዝት፣ በወንዶች፣ በሴቶች፣ በባሪያዎች የሚፈስ ድንቅን የሚሰራ ራእይን የሚያሳይ ደግሞ የሚያስደንቅ ታምር ሰዎች ታሰሩ እንዴ የመጀመሪያው ዝናብ በሚዘንብበት ጊዜ እነ ጴጥሮስ መሰሰሉት ችኩሎች ሁሉ በስለው የሚያስደንቅ መልእክት ይዘው ሲቀርቡሳል። እንዴ እነዚህ ሰዎች እኛ የምናቃቸው ሰዎች አይደሉም እንዴ? ስናገሩ በቋንቋችን እንኳን እናዳምጣለን እኮ። እስካስ ብልድረስ ያደረሰው መንፈስ ቅዱስ ዛሬም ይሰራ የበለጠ ደግሞ ለሰራ እንዳለ የሚያስታውስ ሆነ ቃል ነበር ተናገረን። ለምን ታላቁና የሚያሰራው የእግዚአብሔር ቁጣ ቀን ሳይመጣ ጨለማ ሳይመጣ ፀሐይ ሳይጨልም ጨረቃ ወደ ደም ሳይለወጥ እንዲህ ይሆናል የተባለውን አስገራሚ የሆነውን የመንፈስ ቅዱስ ስራ በመናገሩ። ስለዚህ ምናልባት አንዳንድ ጊዜ ግር የሚል ሰዎች ካለ በዚህ አይነት መልኩ እንድናስተውል ይህ ሪል ይሆነ ደግሞ ዝም ብለን በመጠበቅ ሳይሆን የሚሆነው በጸሎት እንደሆነ ይህን በጸሎት በመቆየት አብሮ በመቆየት በመትጋት ያለ መሰላቸት አብሮ በመቆየት የሚሆን ነገር ነው እንጂ በቃሉ ላይ ስለተጻፈ ዘመኑ ደርሷልና ይፍሰስ ብሎ የሚፈስ መንፈስ ነው። መንፈስ ቅዱስ ባልተዘጋጀ ሕይወት ውስጥ አይፈስም። ይህ እውነት ነው። ጌታ ተናግሯል። የተዘጋጁት በትጋት የሚጠብቁት በታማኝነት የሚያገለግሉት ግን ያንን በማድረግ ያረጋሉ። ስለዚህ መንፈስ ቅዱስ ይሰራ ነበር፣ አሁንም ይሰራል። ግን ይበልጥ መስራቱን የምተነብይ ራእይ ነበር ተናግሮ ምዕራፍ 2ን የደመደመው። በዛ መንፈስ ነው እንግዲህ ወደ ምዕራፍ 3 በምንሻገርበት ጊዜ ከቁጥር 1 እስከ 16 ያለው በጣም ረጅም ምንባብ ነው። ቃል እንደገባው እንግዲህ እግዚአብሔርን ቃል በቃል መረዳቱ አስፈላጊ ነው። እኔ ምዕራፍ 3ን ከቁጥር 1 እስከ 16 በረጋ ባለ ሁኔታ አነባዋለሁ። እናንተም ከኔ ጋር ቃሉን ገልጣችሁ እንድታነቡ አደፋፍራለሁ በልብ። ከዛም በኋላ ሐሳቡን የሚያጠናክር መንፈሳዊ መልእክት ያዘለውን እግዚአብሔርን ቃላት ከጥቅሶች እያየን ወደ ማጠቃለያ እናመጣለን ማለት ነው። እንግዲህ ይህ ምዕራፍ 3 እግዚአብሔር ከእንግዲህ በኋላ ምርኮን እንደሚመልስ እግዚአብሔር የተናገረውን የተስፋ ቃሉን ፍጹም እንደሚያደርግ ደግሞ ማድረግ ብቻ ሳይሆን ከህዝቡ እንደማይለይ ከህዝቡ ጋር እንዳለ የሚያረጋግጥ መልእክት ነው። ይሄ በማጠቃለያው የጻፈው እንዲህ ይላል ቁጥር 1 እነሆም በዚህ ወራትና በዚህ ዘመን የይሁዳንና የኢየሩሳሌምን ምርኮ በመመልስበት ጊዜ አይዛብን ሁሉ ሰብስቤ ወደ ያሳፌጥ ሸለቆ አወርዳቸዋለሁ። በዚያም ስለ ሕዝቤና ስለ ርስቴ ስለ እስራኤል በአይዛብ መካከል የበተናቸውን ምድርንም የተካፈሉትን እፋረድባቸዋለሁ። በሕዝብም ላይ ዕጣ ተጣጣሉ። ወንድ ልጅን ለጋለሞታ ዋጋ ሰጡ፣ ሴት ልጁንም ለወይን ጠጅ ሸጡ ጠጡም። ጢሮስና ሲዶና የፍልስጤምም ግዛት ሁሉ ሆይ ከእናንተ ጋር ለእኔ ምን አለኝ? በአሁኑ ብድራትን ትመልሱልኛላችሁን? ብድራትን ብትመልሱልኝ ፈጥኜ በችኮላ ብድራታችሁን በራሳችሁ ላይ ይመልሳለሁ። ቁጥር ሰባት እነሆ እነርሱን ከሸጧችሁበት ስፍራ አስነሳቸዋለሁ፣ ብድራታችሁንም በራሳችሁ ላይ ይመልሳለሁ፣ እግዚአብሔር ተናግሯልና። ወንዶችና ሴቶች ልጆቻችሁን በይሁዳ ምድር እጅ ሸጣችሁ፣ እነርሱም ለሩቆቹ ሕዝብ ለሳባ ሰዎች ይሸጧቸዋል። ዘጠኝ ይህንን በሕዝብ መካከል በአወጁ ለሰልፍ ለተዘጋጁ ኃያላን አነሱ፣ ሰልፈኞች ሁሉ ይቅረቡ ይውጡ። አስር ማረሻችሁን ሰይፍ ማጅዳችሁንም ጦር ለማድረግ ቀጥቅጡ። ደካማው እኔ ብርቱ ነኝ ይበል። እናንተ በዚያ ያላችሁ አሕዛብ ሁሉ ቸኩላችሁ ኑ ተሰብሰቡ። አቤቱ ኃያላኖችን ወደዚያ አውርዱ፣ አሕዛብ ይነሱ፣ ወደ ኢዮሳፍጥም ሸለቆ ይውጡ። በዙሪያ ባሉ አሕዛብ ሁሉ ላይ ይፈርድ ዘንድ በዚያ ይቀመጣለሁና። ይህን ቃል ይደግመዋለሁ። ቁጥር 12 አሕዛብ ይነሱ፣ ወደ ኢዮሳፍጥም ሸለቆ ይውጡ። በዙሪያ ባሉ አሕዛብ ሁሉ ላይ ይፈርድ ዘንድ በዚያ ይቀመጣለሁና። ቁጥር 13 መከሩ ደርሷልና ማጭዱን ስደዱ፣ መጥመቂያውንም ሞልቷልና ኑ እርገጡ። ክፋታቸው በዝቷልና መጥመቂያ ሁሉ ፈርሷል። የእግዚአብሔር ቀን በፍርድ ሸለቆ ቀርቧልና የብዙ ሕዝብ ውካታ በፍርድ ሸለቆ አለ። ፀሐይ ጨረቃም ጨልመዋል፣ ከዋክብትም ብርሃናቸውን ሰውረዋል። 16 እግዚአብሔርም በጽዮን ሁሉ ድምፁን ከፍ አድርጎ ይጮኻል፣ በኢየሩሳሌምም ሆኖ ቃሉን ይሰጣል። ሰማይና ምድር ይናወጣሉ፣ እግዚአብሔር ግን ለሕዝቡ መሸሸጊያ ለእስራኤልም ልጆች መጠጊያ ይሆናል። አሌሉያ አሜን። ቁጥር 16 መደምደሚያ ነው። እንግዲህ በጣም ተልኩ በጣም ረዥም የሆነ ምንባብ ነው። እዚህ ውስጥ ግን አጠቃላይ መልእክቱ አንድ ነው። እግዚአብሔር ዘመኑ በመጣ ጊዜ፣ ጊዜው በደረሰ ጊዜ፣ ይሁዳ በተዘጋጀ ጊዜ፣ ይሁዳ በተመለሰ ጊዜ እግዚአብሔር የሚጎበኝበት ዘመን በይሁዳ ላይ እንደመጣ የሚያሳስብ የድል መልእክት ነው። እንዲሁም ለእኔና ለእናንተም ደግሞ እነዛ ሰዎች በዘመናቸው ሰምቶ አልፈዋል። ለእኔና ለእናንተም ዛሬ በኋለኛው ዘመን ስለ እግዚአብሔር ቤት ስራ፣ ስለ እግዚአብሔር ሕዝብ፣ ስለ አሕዛብ የምንቃትት ሁላችን ወይንም ብዙዎቻችን በዚህ መስመር አለን። የእኛ መዋተት የእኛ መቃተት ቀንቶ ሆኖ የማይቀርበት ዘመን እንደመጣ ቅርታ ለጊዜ በዚህ መስመር በድፍረት እንደምናገረው በእግዚአብሔር ፊት ያለቀሰ ወንድም ወይም ያለቀሰ ጭህት፣ በስውር ያነባናቸው እንባዎች አንዳንድ ጊዜ ብቻችን በሆንበት ጊዜ ከቁጥጥር ውጪ ሆነን ስቅስቅ ያልንባቸው ወቅቶች በእግዚአብሔር ዘንድ እንዲሁ ዝም ብሎ የሚያልፉ ወቅቶች አይደሉም። እግዚአብሔር ያያል። እግዚአብሔር ይመለከታል። ይህ አምላክ ደግሞ የሚጎበኝበት ዘመን እንደደረሰ ስለዚህ ዛሬም በዚህ ዘመን በመድራችን ለመሆኑ የምናለክስ ወገኖች ሰማይታት እግዚአብሔር ሥራ ህይወታቸው በጨካኞች እጅ ሲያል ሰማይ ጭራሽ ሰማይና ምድር በቅዱሳን ብቻ ፍርድ የተሞላ መስሎ በሚታይበት ዘመን ምን ነው አምላክ ሆይ ለምን እንደሆነ ማትፈርደው የቅዱሳን እንደሚያየ ዝም ብለ ትመለከታለህ እስከ መቼ ነው የምትበቀለው ያለ ወራይ እንዳጠኑት ዛሬም በመድራችን እንደምናደርገው ሁሉ ያ ሁሉ የምታሰብበት ዘመን እንደምመጣ እግዚአብሔር ቃል ተናግሯል። እግዚአብሔር ባንቆጥሮ የሚመልስ አምላክ ነው። ክብር ለእግዚአብሔር ይሁን። አይቶ ሰምቶ የሚመልስ አምላክ ነው። ይህንን ነው የምናገረው። ግን ነቢዩ ሲናገር ሳለ በዚህ ወራትና በዚህ ዘመን ላይ ይሄ እርግጠኛ ሆኖ ያባባል። በዚህ ወራት በእኔና ባንቺ ዘመን ክርስቶስ ይመጣል። ክርስቶስ በሁለት መንገድ ይመጣል። ለአንዳንዶች ሲያንቀላፉ ይመጣል። ከእንግዲህ በኋላ ክርስቶስን የሚያዩት በመገለጡ ማለት ሁለተኛ መምጣት ደግሞ በአካል ሆነን በአይኑ የምናይበት ዘመን ይመጣል። ይህንን ነው የምናገረው እና በዚህ ዘመን የይሁዳና የኢየሩሳሌም ምርኮ የሚመልስበት ጊዜ ደርሷል። ታዲያስ ምን ይሆናልና ህዝብን አይዛብን ሁሉ እሰበስባለሁ ወደ ዮሳፌል ሸለቆ አወርዳለሁ ስለ ህዝብና ስለ ርስቴ በምድር የተበታተኑትን ሁሉ የተሸጡትን ሁሉ ለጠጅ የተሸጡትን ለጉልምትና የተሸጡትን እጣ የተጣጣሉትን ሁሉ የተበተኑትን በምድርም ያሉትን ህዝብ የምሰበስብበት ዘመን ደርሷል። ሃሌሉያ! ክብር ለእግዚአብሔር ይሁን። እግዚአብሔር ያንን የሚያደርግበት ዘመን ይመጣል። ግን በቃሉ ላይ ዮሳፌት ተብሎ የተጠቀሰው ቃል ዮሳፌት ሸለቆ ይላል። ምን ማለት ነው? እውነት ይህ ዮሳፌት ሸለቆ የሚባለው እውነትም በዮሳፌት ስም የምጠራ ሸለቆ አለ ወይ የሚባለው ነገር እንግዲህ ማወቁ በጣም አስፈላጊ ነው። በመሰረቱ በመጽሐፍ ቅዱስ ውስጥ ዮሳፌት ሸለቆ የሚባል በግልጽ የሚታወቅ በስም የሚታወቅ ሸለቆ የለም። ግን በምድር ላይ ከእስራኤል ዘመን ጀምሮ እስከና እስከናንተ ዘመን ብዙ ሸለቆዎች ተጠቅሰዋል። ልዩ የሚያደርጋቸው እነዚህ ሸለቆዎች ፍርድ ወይንም ውሳኔ የሚበየንባቸው ሸለቆዎች ነው። ይሄ ነው ዋናው። ይሄንን ለማለት ፈልገው ነው ነብዩ እንጂ ዮሳፌት ንጉስ ነው ይሁዳ በዘመኑ አው ነበረ ስም ነበረ። ግን ሸለቆ በሱ ስም የምጠራ ሸለቆ እንደለ ብዙ ወይንም ሁሉም ጻፎች የሚረዱበት ሁኔታ አለ። ሆኖም ግን ምን ለማለት ፈልገው ነው? ይህ ቦታ እግዚአብሔር በህዝቡ ላይ ፍርድን የሚፈርድበት ብያኔን የሚበይንበት ስፍራ ነው ማለት ነው። አንድ ዝማሬ አለ፣ በጣም ወደው ዝማሬ ይህ ስፍራ ጌታ ሆይ ገልገላ ይሁንልን፣ ይህ ስፍራ ጌታ ሆይ ጤንኤል ይሁንልን ተብሎ የሚዘመር ስፍራ ቦታ አለ። ያ ቦታ ሸለቆ ወይንም የእግዚአብሔር የውሳኔ ሸለቆ ወይንም የእግዚአብሔር የፍርድ ሸለቆ በመባል የሚታወቅ በመዛብ ቅዱስ ውስጥ እጅግ በርካታ የሆኑ ሸለቆች ነገስታቶች ባንድ ላይ በመሰባሰብ አይዛብ ሰራዊቶች ባንድ ላይ በመከማቸት የመጨረሻ ውሳኔ የሚያደርጉበት የመጨረሻ ጦርነት የሚያደርጉበት ማን አሸናፊ እንደሆነ ኃያል ማን እንደሆነ ልዑል ማን እንደሆነ ማን እንደሚገዛ የሚያሳይ የመጨረሻ ውሳኔ የሚበየንበት ስፍራ ሸለቆ በዘፍጥረት ምዕራፍ 14 ከቁጥር 3 ጀምራችሁ ስታነቡ ሳለ የተጠራ ሸለቆ አለ። እንዲሁም በኢያሱ ምዕራፍ 7 ኢያሱ ምዕራፍ 7 ከቁጥር 24 እስከ 26 ኢያሱ ምዕራፍ 10 ቁጥር 12 እና አንደኛ ሳሙኤል ምዕራፍ 17 ቁጥር 19 ስታነቡ ሳለ ይህንን ሸለቆ ምን አይነት ሸለቆ እንደሆነ ለመረዳት የሚያስችለን ነገር ይመጣል። ስለዚህ ጥቅቶችን ለእናንተ ላውሳ ይወዳል። ለምሳሌ በዘፍጥረት ቅድም ተነገርኳችሁ ምዕራፍ 14 ላይ ከቁጥር 3 ጀምራችሁ ስታነቡ ሳለ ከስናወር ንጉስ ጀምሮ ነገስታቶች ባንድ ላይ ተሰባስበው ለሰልፍ የሞቱ በሸለቆ እንደነበረ ያም ቦታ ስም ወይም ያ ሸለቆ ምን በሲዲም ሸለቆ ተሰብስበው ተባበሩ ካለ በኋላ ይኸውም የጨው ባህር ነው ስፍራ ነው። ቁጥር 8ም እነዚህ ሁሉ በሲዲም ሸለቆ በእነርሱ ላይ ለሰልፍ ወጡ። ያ ሸለቆ ለሰልፍ ወጡበት ዘፍጥረት ያንን እናገራለን። ማን አሸናፊውን ኃያሉ ማን እንደሆነ ለማሳየት የሚያደርጉበት በኢያሱ ምዕራፍ 7ም ያንን ነው የምንመለከው። ኢያሱ ህዝቡን ሁሉ ከያከቡ ወንዶችን ሴቶችን በሬዎችን አይ ሁሉን ነገር ሰብስቦ ያካን የሆነውን ያካን በተሰብ የሆነውን እግዚአብሔርና እግዚአብሔር ህዝብ ያስጨነቁትን ሁሉ ባንድ ላይ በማድረግ ወደ ወሰዱበት ሸለቆ ያወራል ነብዩ ኢያሱ። ያም አኮር ሸለቆ ይላል። ወደዛ ወደ አኮር ሸለቆ አመጧቸው። ለምንድነው ያስጨነቀን? ዛሬ እግዚአብሔር በዚህ ሸለቆ ወይንም በአኮር ሸለቆ እግዚአብሔር ያስጨንቃል። እግዚአብሔር የመጨረሻ ፍርድ ባንተና በሰብ ላይ ይበቀላል። ያ የብይን ስፍራ ሸለቆ ነበር። ኢያሱ ምዕራፍ 10ም ስታነቡ ያንን ነው የሚመለከተው። ኢያሱ ህዝቡን በሰበሰበ ጊዜ የእስራኤል ልጆች በአሞራውያን አሳልፎ በሰጠ ግን እግዚአብሔር ኢያሱ እንደተናገረና እግዚአብሔር ደግሞ መልሶ እንደሚጎበኛቸው ያም ስፍራ ደግሞ ህዝቡን ወደዛ እንዲሰበስብ ጠላቶቹን እግዚአብሔር እስኪበቀል ድረስ ተፈጥሮ ሁሉ እንደምትተባበር ፀሐይ ጨረቃ ያ ሁሉ እንደምትተባበር በዛ ሸለቆ ያም በኤሎን ሸለቆ እግዚአብሔር ይዋጋ ነበር። እዛን ጊዜ የመጨረሻ ውሳኔ እግዚአብሔር የምሰጥ። ስለዚህ ነብዩ ሲናገር ሳለ ይህ ዮሳፍ ሸለቆ ያለው እግዚአብሔር ይሁዳን በቃሉ እንደተናገረ ዘመኑ እንደደረሰ እግዚአብሔር ራሱ እንደምዋጋ በጣም ይገርመኛል። በተለይ በዛ ሸለቆ በወጡ ጊዜ እግዚአብሔር በዛ በመገኘት መከሩ እንደደረሰ መጥመቂያውም እንደሞላ ኑርገጡ በራእይ ዮሐንስ አይደል ኑርገጡ ከእንግዲህ በኋላ በየዋህነት ዝም ብሎ የምታለፍ ነገር አይደለም። መጥፋት ያለበት መወገድ ያለበት ይወገዳል። ረገጡ ክፉ በስቷል። ስለዚህ ክፉ እስኪወገድ ድረስ አድርጉ ያለ ርኅራኄ። ለምን ቁጥር 14 ላይ የእግዚአብሔር ቀን በፍርድ ሸለቆ ቀርቧል። ይሄ ነው እንግዲህ የዮሳፍጥ ሸለቆ ማለት የብዙ ብዙ ህዝብ ውካታ በፍርድ ሸለቆ አለ። ያልተከደነ ያልተሰወረ በገሃድ የምታይ እግዚአብሔር ዋጋውን የሚከፍልበት ዘመን ደርሷል። ለዛው ደሞ ተፈጥሮ ምልክት ነው። ጨረቃ ፀሐይም ቀለመዋል፣ ከዋክብትም ብርሃናቸውን ሰውረዋል። ይሄንን በማቴዎስ ወንጌል ምዕራፍ 4 ክርስቶስ ኢየሱስ ሳይመጣ በፊት እዚህ ምድር ፍጻሜ እንዴት እንደሆነ ለደቀ መዛሙርቶች ክርስቶስ የተናገረው እኔና እናንተ ምን አስተርበት ነው። የነ በዛ ስፍራ እግዚአብሔር ፍርድ በይናል። በኢየሩሳሌም ሆኖ ቃሉ ይሰጣል ይላል። ሰማይና ምድር ይናወጣሉ። ወገኖች እግዚአብሔር የምድርን ሥራ ወደ ፍጻሜ ሲያመጣ የእግዚአብሔር ክብር ሲገለጥ እንዲሁ ቀላል አይነት መገለጥ አይደለም። ተፈጥሮ ሁሉ በራእይ ዮሐንስ ምዕራፍ 21 እንደተናገረው ታላቅ ድምጽ ከሰማይ የሚያስፈራ ድምጽ ለልጆቹ ግን እንደ ታላቅ ደስታ ጽናጽ ለመሆን ድምጽ ነው ማለት ነው። ምክንያቱም ይህ ድምጽ እንግዲህ በኋላ የእግዚአብሔር ድንኳን በሰዎች መካከል ነው ይሆናል አይደል ነው ያድራል። እነርሱም ህዝቡ ይሆናሉ፣ እርሱም ከነርሱ ጋር ሆኖ አምላካቸው ይሆናል የተባለበት ቀን፣ እንባዎች የምታበሱበት ቀን፣ ሞት ለዘላለም ድል የሚረታበት የመጨረሻ ጠላት የተባለው ሞት የሚወገድበት ዘመን ለይሁዳም ያ ዘመን ነበር። ይህ ሸለቆን ምናልባት እያንዳንዳችን ህይወት ውስጥ ያ ሸለቆ አለ ብዬ አምናለሁ። ምክንያቱም እግዚአብሔር የመጨረሻን ቨርዲክት የሚሰጥበት እያንዳንዱ ምእመን ውስጥ የመጨረሻውን ብያኔ እግዚአብሔር የሚሰጥበት ዘመን ያ ዘመን ጠላት ዋጋውን የሚያገኝበት ዘመን እንደደረሰ እግዚአብሔር ቃል ይናገራል። ቀጥለን የመጨረሻውን ክፍል እንመለከት። ቁጥር 17 እስከ 21 ኢዮኤል እንዲህ ብሎ ይዘጋል ትንበያውን ወይንም ነቢዩን። ይሄ ደግሞ በጣም ደስ የበለጠ ተስፋ የሚሰጣል። ቁጥር 17 እነሆም በተቀደሰው ተራራይ በዚሁን የሚቀመጥበት አምላክ የሚቀመጥ አምላካችሁ እግዚአብሔር እንደሆነ ታውቃላችሁ። አሜን። የዚያን ጊዜም ኢየሩሳሌም የተቀደሰች ትሆናለች፣ እንግዶችም ከእንግዲህ ወዲህ አልፉባትም፣ እንግዳ አይኖርም። ከዛ በኋላ እዚያን ቀን እንዲህ ይሆናል፣ ስሙ ቅዱሳን ወገኖች፣ እንዲህ ይሆናል። ተራሮች በተሃጠ እጅ ያንጠበጥባሉ፣ ኮረብቶችም ወተትን ያፈሳሉ፣ በሜዳም ያሉት ፈፋዎች ሁሉ ውሃን ያጎርፋሉ። ዝናብ ምናን አይጠፋም ከእንግዲህ በኋላ ማለት ነው። ከእግዚአብሔርም በት ምንጭ ትፈልቃለች። አንተ ምንጮ ይፈልቅ የተባለው ያ ነው። ትፈልቃለች፣ የጤስ ምንም ሸለቆ ታጠጣለች። ውሃ ያልጠጣ ሸለቆ ማለት አገራችሁ ንጹሃን ደም አፍሰዋልና በይሁዳ ልጆች ላይ ስላሉት ግፍ በግብጽ ምድር በዳ ኤዶሚያስም በረሃ ይሆናል። ነገር ግን ይሁዳ ለዘላለም ኢየሩሳሌምም ለልጅ ልጅ መኖሪያ ይሆናሉ ወይንም ይሆናል። እኔም ንጹህ ያላደረጉትን ደማቸውን ንጹህ አደርጋለሁ። ሃሌሉያ። እግዚአብሔር በጽዮን ያድራል። ታዲያ ዮሐንስ ምዕራፍ 21 እና 22 ባንድ ላይ አስቀምጠን መልእክት ለዚህ ነው። በጣም አጭር ጽሑፎችን ነው አቀረበው ነብዩ ዮሐንስ። ግን በመጽሐፍ ቅዱስ ከዘፍጥረት ከራእይ ዮሐንስ ድረስ ያለውን ታላቁን የእግዚአብሔርን ተስፋና ምክር ተስፋስ መልእክት ይዞ የመጣ ምክር ነው። አቤት እንዴት ደስ የሚል ተስፋ! ዮሐንስ ኢየሩሳሌምን የተቀደሰች እንደሚያደርግ ደግሞ በዛ ቀን የሚሆነው አንድ ባንድ ተናግሯል። የተጠማች መሬት ከእንግዲህ በኋላ አጠማም፣ የተራበች አትራብም። ውሃን አይቶ የማያውቅ ሸለቆ ከእግዚአብሔር ቤት ምንጭ ይፈልቅለታል። ከእንግዲህ በኋላ እኔ ከእናንተ ጋር ይሆናለሁ። ከይሁዳ ጋር ነበር እግዚአብሔር በዘመኑ በተመለሰው ጊዜ። ዛሬ ወገኖች እግዚአብሔር ከአንቺ ከእኔ ከእኛ ጋር ነው። ግን አብሮነቱን የምናየው በቃል ብቻ ሳይሆን ጊዜው በመጣ ጊዜ በደጅ ያለው ቀን በአይናችን በተመለከትን ጊዜ ያን ጊዜ ነቢዩ እንደተናገረ ዘመን መጣልኝ፣ አምላክን አየሁት ፊት ለፊት አየዋለሁ፣ እኔ አየዋለሁ ብሎ ነቢዩ እንደተናገረ ክርስቶስን ወንድማችንን እግዚአብሔር አባታችንን ደግሞ ፊት ለፊት የምናይበት ዘመን ላይ ደርሰናል። ያ ግን በግልጽ እስክታይ ድረስ እኛው በአይናችን ስናይ ድረስ የምንሰራው ስራ አለ። ስራው የኋለኛው ዝናብ ከተቀበልን ተቀበልን እንደተቀበልን እንድንሰራ፣ እዛ ደግሞ ያልተዘጋጀ ሽወት ካለ ተዘጋጅተን ስራው እንድናፋጥን እኔም በተናገርኩት እናንተን ባዳመጣችሁት እግዚአብሔር በቃሉ እኔና እናንተ ንባርከን ስንጠራው ይስማን። በቀኝ መዳቡ ቀርጾ ያዘን። እስከሚቀጥለው ጊዜ ድረስ በሌላ መልእክት አብረን እስክንገናኝ እግዚአብሔር ጸጋ ይብዛላችሁ፣ ጌታ ይባርካችሁ። መልካም ምሽት እመኛለሁ። ደህና ደው።
አሜን አሜን። ዶክተር አማኑኤል እግዚአብሔር አብዝቶ ይባርክ። ቃሉን እየመረመር ለምታቀርብልን እግዚአብሔር አብዝቶ ይባርክ። ወንድማችን ተባረክ። ከዚህ በመቀጠል እህታችን ሂሩት መዝሙር ታቀርብልናለች፣ መስመር ላይ ትገኛለች። እንኳን ደህና መጣሽ ሂሩት፣ መስመሩን ላንቺ ለቃለው። እግዚአብሔር ይባርክሽ።
አሜን አሜን። መጣልን ቃል እግዚአብሔርን ሲጋርጌ አመሰግናለሁ። እግዚአብሔር አምላክ ይባርክ ወንድሜ አማኑኤል ባረክ። እሺ፣ እንዴት ያለ ደስታ ይሆን የሚል መዝሙር ዘምራለሁ። እንዴት ያለ ግሩም ይሆን በእምነት ለምናየው፣ ባህርና ምድር ሲያልፉ ሰማይ ሲጠቀለል፣ ሰማይ ሲጠቀለል፣ ሰማይ ሲጠቀለል፣ ባህርና ምድር ሲያልፉ ሰማይ ሲጠቀለል፣ ኦ ደስታ ይሆናል ደስታ ደስታ፣ ኦ ደስታ ይሆናል ለዘላለም ስኑር። መላእክት በደስታ ዘመሩ የብርሃን ሰራዊት፣ ሰው ሆይ አንተም ስገድለት ለመጣልህ ንጉስ፣ ለመጣልህ ንጉስ፣ ለመጣልህ ንጉስ፣ ሰው ሆይ አንተም ስገድለት ለመጣልህ ንጉስ። ኦ ደስታ ይሆናል ደስታ ደስታ፣ ኦ ደስታ ይሆናል ለዘላለም ስኖር። በእጆቹ እምባን ያብሳል ከሚያነቡት ዓይኖች፣ ስቃይ፣ ህመም፣ ፍርሃት፣ ችግር፣ ሞትም ከዚያ የለም፣ ሞትም ከዚያ የለም፣ ሞትም ከዚያ የለም። ስቃይ፣ ህመም፣ ፍርሃት፣ ችግር፣ ሞትም ከዚያ የለም። ኦ ደስታ ይሆናል ደስታ ደስታ፣ ኦ ደስታ ይሆናል
ይሆናል ለዘላለም ስኑር እስከ መች ነው አዳኜ ሆይ ያች ቀን የምትዘገይ የመከራ ቀናት አልፈው አንተን የምናየው አንተን የምናየው አንተን የምናየው የመከራ ቀናት አልፈው አንተን የምናየው ኦ ደስታ ይሆናል ደስታ ደስታ ኦ ደስታ ይሆናል ለዘላለም ስኑር ለዘላለም ስኑር አሜን አሜን የዛ ደስታ ተካፋይ እንድንሆን እግዚአብሔር አምላክ ይርዳን ያዘጋጀን ተባረኩ
አሜን እግዚአብሔር አብስቶ ይባርክሽ ጌታችን ይሩት ወነ ስለዚህ ግሩም ተስፋ ስቃይ መከራ የሌለበት በዚህ ምድር የሚሰጋበት ነገር ሁሉ እዛ የለም በእውነት ከዚህ በለጠ ተስፋ የለምና በእውነት በዚህ አንተን እስከ መጨረሻ አንተን ይህንን ተስፋ መጨበጥ እንድንችል ጌታ ይርዳን ሁላችንን እግዚአብሔር ስለዚህ ግሩም መዝሙር ተባረኪ እንግዲህ ፕሮግራሙን ወደ መጨረሻ እናመጣለን ያው ማስታወቂያው የተለመደ ነው ከጁላይ 1 እስከ 5 2026 በአንድሩስ ዩኒቨርሲቲ የሚደረገው ኮንፈረንስ ላይ ለመገኘት ምዝገባ ተጀምሯል ስለ ክንዋኔውም እየጸለይን እንቆያለን ማለት ነው በዚህ መስመር በቀን 3 ጊዜ ጧት በ6 ቀን በ12 ማታ በ8 ሰዓት የሚጀምሩ ፕሮግራሞች አርብ ምሽት የሳምንቱ ሰንበት ትምህርት ክላሳ ቅዳሜ ሰንበት ቤተክርስቲያን መሄድ ለማይችሉ ሙሉ አገልግሎት ከ10:45 ኤም ጀምሮ ይካሄዳል። በየሳምንቱ ሮብ የጾም ጸሎት ፕሮግራም እንዲሁም ወር በገባ የመጀመሪያ እሁድ ወራዊ የጾም ጸሎት ፕሮግራም ይደረጋል። በዚህ ሁሉ በረከት እንድንባረክ ሌሎችንም እንድንጋብዝ ቴሌኮንፈረንሱ ይጠይቀናል። የተቀደውን ለመስማት 6054754986 ፓስኮድ 718161 ፓውንድ በመጫን እንደገና መስማት ይቻላል። የኢላቱን ፕሮግራም በጸሎት የሚዘጋልን እህታችን ወይዘሮ ልሳኔ ናት። ወይዘሮ ልሳኔ መስመሩን ላንቺ ለቃለሁ እግዚአብሔር ይባርክሽ።
ሰማለሁ
ሰማለሽ
እሺ
ሄሎ ሄሎ ሄሎ
ሄሎ ሄሎ
እኔ ማሞኛለና አብረሽ ብትጸልይ ልይልኝና ብዙ ጸሎቶች አሉኝ የማይነገሩ ጸሎቶች አዲያ ነኝ
እሺ አዲያ እግዚአብሔር ይማርሽ ሌላም ዛሬ እንድትጸልይልኝ እፈልጋለሁ በተለየ ሁኔታ የሚል ሰው ካለ እድሉን መስጠት ይቻላል እሺ ሁልጊዜም ያው የሚቀርቡ የጸሎት አደራዎች አሉ አሁን ደግሞ ይታችን ያቀረበችውን የጸሎት አደራ ይዘሽ በእግዚአብሔር ፊት ታቀርብልናለሽ እግዚአብሔር ይባርክሽ ይታችን ምሳኔ
እሺ እንጸልይ ሁሉን የምትችል ሁሉን የምትችል ሁሉን የምትገዛ የዘላለም አምላክ እግዚአብሔር እናመሰግናለን በሰላም ጠብቀህን ጌታ ሆይ እያንዳንዳችንን ባለንበት ስፍራ ሁሉ ያንተ አይኖች አይተውም መሪያችን አጋዣችን ረዳታችን አባታችን አንተ ሆነህልን ጌታዬና አምላኬ ከአምና ዘንድሮን ከትላንትና ዛሬን የተሻገር ነው አዲሱን ቀን ሰጠህን በእድሜያችን ላይ ጌታዬና አምላኬ አንተ እንድናመሰግን ወደዚህ ስፍራ ደግሞ በእግሮች ስር ልንመጣ ስለቻልን አንተን እጅግ አድርገን እናመሰግናለን አባባ ካንተ የተነሳ ከምህረት የተነሳ ከቸርነት የተነሳ ካንተ ከመልካምነት የተነሳ የዘላለም አምላክ እግዚአብሔር ሆይ ዛሬም በህይወት ኖረን በቤትህም ኖረን ጌታ ሆይ ወደ ታላቁና ኃያሉ ወደ ሆንከው ወደ አምላካችን ወደ አንተ መጥተናል። እግዚአብሔር አምላክ ሆይ ተመስገን ተመስገን። አንዳችም ነገር ከኛ የምትፈልገው ነገር ጌታዬና አምላክ ሆይ በህይወት መኖር በቤትህ መኖር ነው፣ አንተን መከተል ነው። ከዛ ውጪ ደግሞ ጌታ እግዚአብሔር አምላክ ላረክልን ነገር ሁሉ ማመስገን ነው። ምስጋና ክብር ውዳሴ ለአንተ ይሁን። የዘላለም አምላክ እግዚአብሔር ሆይ በዚህ ሰዓት በመሪነትም ሆነ በዝማሬ በሰንበት ትምህርት በቃል ያገለገሉን እህቶቻችንና ወንድሞቻችንን ጌታ ሆይ አንተ ባርካቸው፣ በአገልግሎታቸው የበረቱ የሆኑ ዘንድ ጌታዬና አምላክ ሆይ ወደፊትም ያንተን መንፈስ ቅዱስ ሰጥተህ እግዚአብሔር አምላክ ሆይ ኃይል የሆነውን ቃል ቃልህን ይዞ ጌታ ሆይ በፊቴ በምስጋና በድል እንዲሻገሩ እንድትረዳቸው ቤታቸው ህይወታቸው ኑሯቸው በአንተ የተባረከ ይሆን ዘንድ ባረኳቸው፣ አንተም ባርካቸው። የኔ አምላክ እግዚአብሔር አምላክ እና አባቴ ሆይ በዚህ ስፍራ ደግሞ ልንሰማ የመጣን ጌታ ሆይ አንድን ነገር ልናገኝ ብለን የመጣን ልጆችህን በዚህ ስፍራ ያለን ሁላችንን ባርከን ጌታ ሆይ ያንተ ጥሪ ጌታ እግዚአብሔር አምላክ ሆይ መልካም ነው። ሳንወድህ ወደህን ሳንመርጥህ መርጠህን ወደፊቴ ወደ አንተ ያመጣህን ለይተህ የሰራህን ያንተን ልጆችህን በአምሳያ ፈጥረህ እንደገና ያንተን እስትንፋስ ሰጥተህ ያቆምከን ታላቁና ኃያሉ አምላክ በጣም ስለምትወደን ስለምታንከባክበን በየቀኑ ትመክረናለህ፣ ታስተምረናለህ፣ ታሰለጥነናለህ፣ ታሳስበናለህ። እግዚአብሔር አምላክ እናመሰግናለን። እስከ መጨረሻ እስከ መገለጤ ድረስ እንዲሁ ሳንወድቅ ሳንጠፋ ሳንደክም አንተ እያበረታነ ከፊት መቆም እንድንችል እግዚአብሔር አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ እንለምናለን ጌታ ሆይ እንድታበረታን እንድታቆመን እንድታጸናን። የዘላለም አምላክ እግዚአብሔር ሆይ ልመናችን በፊት ይታይ፣ ጸሎታችን ጌታዬና አምላክ ሆይ ወደፊት ወደ አንተ ይድረስ። የዘላለም አምላክ እግዚአብሔር ሆይ በዚህ ስፍራ ያለን ሁላችንም እንደ ቃልህ መሰረት ቃልህን ተመገብን ጌታ ሆይ በጣም ኃያል የሆነውን ቃልህን ወደ አንተ የሚያቀርበውን ቃልህን ጌታ ሆይ ተመግበናል። አንተ እግዚአብሔር ወደ አንተ እንድንመጣ እንድንዘጋጅ መምጫ እጅግ እንደቀረበ እንድናይ እግዚአብሔር አምላክ ስለምትናገረን ቃል ሰምተናልና በቃልህ መሰረት መኖር እንድንችል ባሳሰብከን ባስተማርከን መሰረት መኖር እንድንችል እግዚአብሔር አምላክ እኛና ልጆቻችን ቤት ቤታችን ቤተሰቦቻችን ጌታ ሆይ ስጋሪዎቻችን ክርስቲያን ወገኖቻችን ስሜን የሚጠሩ ልጆችህ ጌታ ሆይ በዚህ ዘመን የጥንቱን እስራኤላውያንን እንዳዳንክ እንዲሁ እንደመረህ እንዲሁ እንደመረጥክ እንዲሁ የዛሬን እስራኤላውያንን ያንተን ልጆች እንደገና ቅሬታዋን ቤተ ክርስቲያን ልጆችህን ልጆች ህዝብ የእኔ ልጆች ወራሾች እንዳልከን እንዲሁ ጌታዬና አምላክ ሆይ በፊትህ እንድታጸናን እንደመረጥከን እንደጠራህን ጌታ በፊትህና በቤትህ ለዘላለም እንድታኖረን ተስፋችን የሆንከውን አንተን ከፊት ለፊት ከፊት ለፊት ከፊት ለፊታችን አይተን በምስጋና በድል እንድንጓዝ እግዚአብሔር አምላክ አንተ እንትረዳን ፈቃድ ይሁን። የዘላለም አምላክ እግዚአብሔር ሆይ እንግዲህ በዚህ ስፍራ ባለንበት ሰዓት እያንዳንዳችን ጥያቄ አለን ጌታ ሆይ። ያለንበት ምድር አስቸጋሪ ናት ጌታ ሆይ። ጠላትም ሊዋጋ ያለበት ሀገር ምድር ናት ጌታ ሆይ። አንተም ኢየሱስ ክርስቶስ በዚህ ምድር ባለህበት የተፈተንክባት ፈተና የሞላባት ምድር ናት ጌታ ሆይ። ፈታኙ የተዘጋጀበት ምድር ላይ ስላለን ጌታ ሆይ አንተ የሚያስጨንቀንን የሚያስቸግረንን የሚያውከንን ሁሉ ጥያቄ የሆነብን ነገር ሁሉ ወደፊት እናመጣለን ጌታ ሆይ። ለምን ሰጣችኋል እሹ ታገኙም አላችሁ ደጁንም አንኳኩ ይከፈትላችኋል ብለህ ቃል ገብተህልናል የዘላለም አምላክ እግዚአብሔር። ስለዚህ ወደፊት ወደ አንተ መጥተናል የዘላለም አምላክ እግዚአብሔር፣ ልመናችን አንተ እንድትሰማ ለችግሮቻችን መፍትሄ እንድትሆን ጌታ ሆይ እንጸልያለን። እኔ ችግር የለብኝም የሚል ሰው በዚህ ስፍራ ካለ ታድሏል። ችግር የለበት ሰው ያለ ካለ መልካም ነው፣ ግን ሁሉ ችግር አለ፣ ሁሉ ጥያቄ አለ፣ ሁሉ ጌታ እግዚአብሔር ሁሉም በድሏልና ኃጢአትን በደልን በሞላባት ምድር ያለን ህዝቦችን እና ጌታ ሆይ ጥያቄ ያለን ጥያቄዎቻችን አንተ እንድትመልስ መልስ እንድትሆን እንለምናለን። ለታመሙት ፈውስን እንድትሰጥ ጌታ ሆይ እያንዳንዱን ሰው በዚህ ስፍራ እገሊትና እገሌ ማለት አልችልም፣ አንዱን ስጠራ አንዱን እተዋለሁ። እግዚአብሔር አንተ ግን ሁሉን ታያለና ታሞ ያሉትን ልጆችህን ጌታ ሆይ አንተ እንድትፈውስ የዘላለም አምላክ እግዚአብሔር ሆይ አንተን እንለምናለን። በቤት ሆነ በሆስፒታል ቆሞ እየሄዱም ጌታ ሆይ የተጎዱ ሁላችንም ጌታ ሆይ እንታያለን ለአንተ። ስለዚህ አንተ እያንዳንዳችንን እንድትፈውሰን እንለምናለን ጌታ ሆይ። እንደገና ከዚህ ከኃጢአት ከበደል የዘላለም አምላክ እግዚአብሔር ሆይ አንተ ደግሞ እንድታነጻን እንድትፈውሰን እንለምናለን ጌታ ሆይ። የዘላለም አምላክ እግዚአብሔር ሆይ አንተ የቅርብ አምላክ ነህ፣ ቅን ፈራጅ ነህ ጌታ እግዚአብሔር አምላክ ሆይ፣ መልካም አምላክ ነህ። ወደ አንተ ለተመለከቱት ሁሉ አንተ መልስ ነህ። እግዚአብሔር አምላክ እንለምናለን፣ የእያንዳንዳችንን ጩኸት ልመና አንተ እንድሰማ ፈቃድ ይሁን። የታመሙትን ፈውስ፣ የታሰሩትን ፍታ፣ በተለይ በጠላት እጅ ያሉትን ጌታ እግዚአብሔር አምላክ አንተ አላቅቅ። የዘላለም አምላክ እግዚአብሔር አደራን አንተ እንሰጣለን፣ አደራውን አንተ ተረከብ። እግዚአብሔር አምላክ አባት ሆይ በዚህ ስፍራ አሁን ደግሞ ሂታችን ያቀረበችውን ጸሎት ልመና አንተ ሰምተሃል ጌታ። ምን ያህል ጥያቄ እንዳላት፣ ምን ያህል መሻት እንዳላት፣ ምን ያህል ችግር እንዳለባት ጌታ ሆይ፣ ምን ያህል ህመም እንዳለባት የምታውቅ አንተ እግዚአብሔር አባት ሆይ ኃጢያን አንተ እንድትመለከታት የጠየቀችውን ጥያቄ በአንተ ፊት ያስቀመጠችውን በአንተና በህዝብ ፊት ጌታ ሆይ አንተ እግዚአብሔር አይተህ እንድትመልስ የዘላለም አምላክ እግዚአብሔር እንድትራራ ግሩምና ድንቅ የሆንክ አምላክ ጌታ ሆይ ልመናውን አንተ እንድትሰማ መልስ እንድትሰጣት ፈቃድ ይሁን። ጸሎቷ ይሰማ በአንተ ፊት የዘላለም አምላክ እግዚአብሔር አደራ ለአንተ እንሰጣለን ጌታ ሆይ። ልክ እንደሷ በአንተ ፊት የሚያነቡ ልጆች በዚህ ስፍራ ጌታ ያሉትን አንተ ድረስ እና የዘላለም አምላክ አደራ ለአንተ ሰጠን ተረከብ። በዚህ ሰዓት ደግሞ ጌታ ሆይ በዓለም ዙሪያ ያሉ ችግር ሁሉ አንተ ታያለህ። ብዙ ችግር አለ ጌታ ሆይ፣ ጦርነት አለ፣ ፍጅት እልቅት አለ ጌታ ሆይ፣ ንጹህ ደም የሚፈስበት ጌታ እግዚአብሔር አምላክ ሆይ ለባለ ስልጣናት ለታላላቆች ሲሟገቱ ጌታዬና አምላክ ሆይ ኃላፊነት ሲወስዱ ውጊያ ላይ ሲሰለፉ ብዙ ህዝብ እንዲሁ እያለቀ ባለበት ሰዓት ነው ያለ ነው ጌታ ሆይ። ይህ ነገር ደግሞ በአንተ አይን ይታያልና አንተ ጌታ ሆይ ለህዝብ እንድትቆም እንለምናለን አባባ። የዘላለም አምላክ እግዚአብሔር ፈቃድ ሊሆን ይህ ጦርነት ጌታ እግዚአብሔር አምላክ ሆይ እንድመለስ እንዲያበቃ እንድታስቆም እንለምናለን ጌታ ሆይ። የዘላለም አምላክ እግዚአብሔር በመጨረሻ ዘመን ጦር የጦር ወሬ ትሰማለች ተብሎ ተነግሮናልና ደግሞ ይህ የመጨረሻ የመምጫ ምልክት ከሆነም ጌታ ሆይ ፈቃድ ቢሆን ቶሎናልንና አሳርፈን። የሚመች ነገር በጆሮችን እየሰማን አይደለም፣ የሚመች ነገር እያየንም አይደለም ጌታ ሆይ። ይህ እውነትም ያንተ መምጫ የደረሰበት ሰዓት ነውና ወደ አንተ እንድታስጠጋን ጌታ ሆይ፣ እንድትለውጥ፣ እንድታድሰን፣ እንድታዘጋጀን፣ እንድታስመልጠን እንለምናለን። ልመናችን በፊት ይሰማ። እኛን ልጆቻችን፣ የልጆቻችን ዘመድ ወገኖቻችን ሁሉ በአንተ ፊት ጌታው የታየን እንድንሆን እርዳን። ለሰማይ ቤቴ አዘጋጀን ይቀርብልህ ማረን ለቤቴ ለዘላለም አኑረን። በዚህ ስፍራ ያለን ሁላችንን ባርከን በሰላም ስላዋልከን ተመስገን። በሰላም ያሳድረን። ስለሰማህን ተባረክ። ሁሉ እንደ ውድና ፈቃድ ይሁንልን። በጌታ በኢየሱስ ክርስቶስ ያውና ዘላለማዊ ስም አሜን አሜን
አሜን አሜን። ይታችን ሰኔ እግዚአብሔር አብስቶ ይባርክሽ። ስለመልካሙ ጸሎትሽ ሆነ ጸሎትሽ መልስ አገኝቶ ለምስጋና ደግሞ እንዲያቆመን እያንዳንዳችን ጌታ ያብቃን። ለዛ እግዚአብሔር አብስቶ ይባርክሽ። በአጠቃላይ ፕሮግራሙን ኃላፊነት ወስዳችሁ ያለ አንዳች መስተጓጎል ያስኬዳችሁ አገልጋዮችን ሁሉ እንዲሁም ደግሞ ቁጭ ብላችሁ የተባረካችሁትን ሁሉ እግዚአብሔር አብዝቶ ይባርካችሁ። በተመሳሳይ ፕሮግራም እስከምንገናኝ የጌታ ጸጋ ከሁላችን ጋር ይሁን። መልካም ምሽት። ደህና ደሩ።
ደህና ደሩ። አማሩ የሁላችሁም ተባረኩ።
እኔ ናችሁ።